እግዚአብሔር የተመሰገነ ይሁን። ሳምንታችሁ እንዴት ነበር? ሁላችሁስ እንደምናችሁ? እኔ ጌታ ይመስገን በጣም ደህና ነኝ። ለዚህ ቀን እግዚአብሔር ስላደረሰን ጌታ እናመሰግናለን። እግዚአብሔር ይባርካችሁ። እስቲ እንጸልይና እንጀምራለን። የዘላለም አምላክ፣ የምድር ዳርቻ ሁሉ ፈጣሪ፣ የማትደክም የማታክት፣ ማስተዋልህ የማይመረመር፣ ለደካማ ኃይልን የምትሰጥ፣ ብርታት ላጣ ጉልበት የምትጨምር የሰራዊት ጌታ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ እኛ ቅዱሳን በአንድነት ሆነን በእግሮች ስር ተቀምጠናል። ስለዚህ አይኖቻችን እንድትከፍትልን ጌታ ሆይ ቃልህን፣ ህግን፣ ያንተን ቃል ለማወቅ አይኖቻችን መከፈት አለባቸውና አይኖቻችንን ክፈትልን። እግዚአብሔር አምላክ ሆይ ልትናገረን የምትፈልገውን ነገር ሁሉ አንተ ተናገረን። ደግሞ ሁለት ሶስት ሆናችሁ በስሜ በተሰበሰባችሁበት እኔ በዚህ ያገኛለሁ፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ። እሱ በመጣ ጊዜ ወደ እውነት ይመራችኋል። እኔ የነገርኳችሁን ሁሉ ያስታውሳችኋል፣ የወደፊቱንም ያሳያችኋል መንፈስ ቅዱስ ስለተባለ ዛሬ ጌታ መንፈስ ሆይ አንተ ራስህ እንድታስተምረን እንድትናገረን በየትኛው አቅጣጫ ጥያቄዎቻችን እንድትመልስ ራሳችንን አሳልፈን እንሰጥሃለን። ስለ ሁሉ እናመሰግናለን። ይህን የማይወዱ እርኩሳን መናፍስት በዙሪያችን ስለማይገኙ የተከለከሉ ስለሆኑ እናመሰግንሃለን። ቅዱሳን መላእክቱ ግን ቃልህን የሚያገለግሉ ለቃልህ የሚንቀጠቀጡት የቃልህ አገልጋዮች የሆኑ ዙሪያችን ስለሰፈሩ እናከብረሃለን። በሙላት በመካከላችን ስላለህ እናከብረሃለን። ክብርን ሁሉ ለአንተ ሰጥተን ጊዜያችንን ሰዓታችን ሁሉ ለአንተ አሳልፈን እንሰጣለን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም የእግዚአብሔር ስም ብሩክ ይሁን። እምነት የሚለውን ርዕስ ነው ይዤ የመጣሁት። እምነት ማለት ምንድን ነው? መጀመሪያ ለቃሉ ትርጉም ሰጥተን ማለፍ አለብንና እምነት ማለት ምንድን ነው? እምነት ማለት የማይታየን የማይዳሰስን በአእምሮ የማይታሰርን ወይም የማይቻልን ነገር የማይታየውን እንዳዩ የማይዳሰሰውን እንደዳሰሱ የማይቻለውን እንደሚቻል አድርጎ መቀበል ነው እምነት ማለት። በአምስቱ ስሜት ላይ የማይደገፍ ማለት በማየት፣ በመስማት፣ በመንካት፣ በማሽተትና በመቅመስ በእነዚህ በሰው ላይ ያሉ አምስት ስሜቶች አሉ። ከዚህ በዚህ ውስጥ የማይደገፍ ለብቻ የሆነ ስድስተኛ ስሜት ነው ማለት ነው። ያላየነውን አይተናል፣ ያልነካነውን ነክተናል፣ ያልሰማነውን ሰምተናል ማለት ነው እምነት ማለት። እምነት እግዚአብሔርን ትልቅ ማድረግ፣ ነገሮችን ትንሽ ማድረግ ነው። እምነት አላቸው ተብሎ በመጽሐፍ ቅዱስ በተለይ አዲስ ኪዳን የእምነት አገልግሎት ነው። በእምነት ነው የተጀመረው፣ በእምነት ነው የዳነው፣ በእምነት ነው የምንኖረው፣ በእምነት ነው ወደፊትም አዲስ ሰማይና አዲስ ምድር አለን፣ አዲስ ህይወት አለን የምንለው በእምነት ነው። የአዲስ ኪዳን መሰረቱ እምነት ነው። እምነት የሌለው ነገር የለም፣ የሚጀምረው በእምነት ነው። ብሉይ ኪዳን የህግ ነው፣ በማየት ነው፣ በመንካት ነው፣ በመስማት ነው። አዲሱ ኪዳን ሲመጣ በእምነት ነው የጀመረው። ለዚህ ነው መጽሐፍ ቅዱስ ሐዋርያው ጳውሎስ ጻድቅ በእምነቱ በህይወት ይኖራል እያለ እየደጋገመ የሚነግረን። ለምን? ያለ እምነት እግዚአብሔርን ደስ ማሰኘት ስለማንችል፣ ያለ እምነት እምነታችን ያለውን የእግዚአብሔርን ህይወት መካፈል አንችልም፣ ወይም ማየትም አንችልም፣ መስማትም አንችልም፣ ማሽተትም አንችልም፣ መንካት አንችልም። መጀመሪያ እምነት ከመንካት ከማሽተት አይታይም ማለት አይደለም፣ አይነካም ማለት አይደለም፣ አይሸተትም ማለት አይደለም። ግን የሚቀድመው እምነት ነው። ሳንነካው በፊት እናምናለን፣ ሳናሸተው በፊት እናምናለን፣ ሳንቀምሰው በፊት እናምናለን፣ ሳናየው በፊት እናምናለን ማለት ነው። መጽሐፍ ቅዱስ ውስጥ አዲስ ኪዳን ሲጀምር የጌታ ኢየሱስ ክርስቶስ እናት ማርያም ምሳሌያችን ናት። በሉቃስ ወንጌል ምዕራፍ 1 ከቁጥር 27 እስከ 38 ሉቃስ ምዕራፍ 1 ከ27 እስከ 38 የጌታ እናት ማርያም ምንድን ነው የማይሆን ከዚህ በፊት ሰምታው የማታውቀው አንዲት ልጃገረድ የሆነች ሴት ካለ ወንድ ግንኙነት ልጅ አርግዛም ወልዳም ሰምታም አይታም አታውቅም። አሁን ለምሳሌ እነ ኤልዛቤት ወይም ዘካርያስ አኩ ለዚህ ነው ዲዳ አድርጎት ያለፈበት ምክንያት የተጻፈ ነበራቸው። ይሄ ካህን ነው፣ የእግዚአብሔር ቃል ያውቃል። እና አብርሃም እና ሳራ በእርጅናቸው እንደነሱ እንኳን አላረጁም። አብርሃምና ሳራ እሱ የመቶ ዓመት እሷ የዘጠና ዓመት ሆነው ወንድ ልጅ ወልደዋል። እና ይሄ ቃል እሱ ካህን ነው፣ እሱ የቃሉ አገልጋይ ነው። ለህዝቡ ይህን ቃል የሚያስተምር ሰው ሆኖ እያለ ነገር ግን መልአኩ ልጅን ሚስት ኤልዛቤት ልጅ ትወልዳለች ሲለው ሊያምን አልቻለ። ምልክት ምን ትሰጠኛለህ አለው። ኦ ምልክት ከፈለክ እንግዲያው አንተ ዲዳ ትሆናለህ፣ ቃሉ ላይ ስላለ ነው ማለት ነው። ማርያም ግን ከዚህ በፊት ሰምታ አታውቅም። በቃሉ ላይም እንዲህ አይነት ነገር የለም። ይሄ እኮ ምልክት ይሆናችኋል ለዚህ ነው የተባለው። በብሉይ ኪዳንም ድንግል ትወልዳለች፣ ትጸንሳለች፣ ወንድ ልጅ ትወልዳለች፣ ይሄ ምልክት ይሆናችኋል። በቃ ምልክቱ ክርስቶስ ሊመጣበት የሚችልበት መንገድ የተለየ መንገድ ነው። ይሄው መንገድ ምንድን ነው? ያልተለመደ፣ ያልታየ፣ ያልታሰበ ከዚህ በፊት ሰዎች ሄደውበት የማያውቁት ግን በእምነት የሚካሄድበት ይሄ ነው ነው። ስለዚህ ማርያም መልአኩ መጥቶ ይሄን በሚነግራት ጊዜ ምንድን ነው ያለችው? ያው እንዴት እኔ መጀመሪያ ጥያቄዋን አቀረበች። ምክንያቱም ከዚህ በፊት ሰምታ አታውቅም፣ ከዚህ በፊት አይታ አታውቅም። ግን እንዴት ሊሆን ይችላል? እኔ እኮ ወንድ አላውቅም አለችው። መልአኩ ደግሞ ምንድን ነው ያለው? ኦ እሱ ቀላል ነው ወደሚል አይደለም የሄደው፣ የሚያውቀውን ነው ሊነግራት የፈለገው። ምንድን ነው ያለው? ኦ የእግዚአብሔር መንፈስ በአንቺ ላይ ይመጣል፣ ይከልልሻል። ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እዚህ ላይ በቃ ጨርሼ የምነግርሽ ነገር ለእግዚአብሔር የሚሳነው ነገር የለም ነው ያላት። ሲላት የጌታ ባሪያ ሆይ እንደ ቃልህ ይሁንልኝ ብላ በቃ ተቀበለችው። ያላየችውን፣ ያልነካችውን፣ ያልጨበጠችውን፣ ያልሰማችውን ነገር ንግን እግዚአብሔር ስላለ የጌታ ባሪያ ሆይ እንደ ቃልህ ይሁንልኝ። በተለይ እምነት እውነት ነው፣ ወደፊት የምናያል። እምነት ከእግዚአብሔር ቃል ጋር ከመስማት ነው። ሳንሰማ አይደለም፣ ዝም ብለን በጨፍኑ በደፈናው አይደለም እምነታችን ቢውልድ የምናደርገው፣ በሰማነው ነገር ላይ ነው እምነታችን የምናደርገው። ስለዚህ ይሄንን መልአክ አምጥ መጥቶ የነገራት ዜና በዚህ መሰረት ላይ እምነቷን እንዳደረገች እና በእውነትም ጌታ ኢየሱስ ክርስቶስን አርግዛ እንደወለደች ለዓለም መድኃኒት የሚሆን ታላቅ ደስታ ወደዚህ ምድር ላይ እንዳመጣች መጽሐፉ ይጨርሳል፣ ይነግረናል። ሌላ የምናየው ለዚህ ምሳሌያችን የሚሆነው በዕብራውያን 11:1 ላይ በዕብራውያን 11:1 እንደዚህ ይላል፣ እምነት ተስፋ ስለምናደርገው ነገር የሚያስረግጥና የማናየውን ነገር የሚያስረዳ ነው ነው የሚለው። እምነት ሰብስታንቱ የማናየውን ወይም ተስፋ የምናደርገውን ነገር አስረግጦ የሚያሳይ፣ የማናየውን ነገር ደግሞ የሚያስረዳ ግልጽ አድርጎ የሚያሳይ ነው እምነት። በእምነት የምንቀበልበት ምክንያት እምነታችን፣ እምነት ማለት ይሄ ነው። የማናየውን ነገር ግን የሚያስረዳ ወይም ተስፋ የምናደርገውን ነገር ግልጥ አድርጎ የሚያሳይ የሚያስረዳ ነው እምነት። ስለዚህ አብርሃምን ስናየው አብርሃም በሮሜ በተለይ በአዲስ ኪዳን ላይ የተጠቀሰው ስለ እምነቱ ተመስክሮለት የተጻፈለት አለ። በተለይ ዕብራውያን ምዕራፍ 11 በሙሉ ስለ እምነት አርበኞች ነው የሚነግረን እና በስራቸው ሳይሆን በእምነታቸው እንዴት ድል ዓለም እንደነሱ ነው የሚነግረን እና አብርሃም ምዕራፍ ሮሜ 4:10-22 ላይ እዛ ጋር ሐዋርያው ጳውሎስ በጥሩ አይነት ሁኔታ አድርጎ ጽፎታል። የጻፈው ምንድን ነው ያለው? አብርሃም ዘርህ እንዲህ ሊሆን ነው እንደተባለ ተስፋ ባልሆነ ጊዜ የብዙ አህዛብ አባት እንዲሆን ተስማመነ። ይሄ ሰውዬ ተስፋ ባልሆነበት ጊዜ፣ ምክንያቱም የመቶ ዓመት ሰው ነው። በዚህ በኛ አሁን በአምስቱ ስሜታችን እናረጋግጥ ብንል ወይ ደግሞ ወደ ሕክምና ብንወስደው ይሄ ሰውዬ ኦልሬዲ መውለድ የማይችልበት እድሜ ላይ ነው ያለው። አርጅቷል። ሰውነቱ ፋንክሽን የማያደርግበት ጊዜ ላይ ነው ያለው። ከሱም በላይ ደግሞ ሚስቱ ሳራ የዘጠና ዓመት ሴት ሆና ሞኖፖዝ አድርጋ ያለቀ የተቆረጠ ነው። በእሷ ህይወት ውስጥ ህይወት ሊመጣ አይችልም። ህይወት ማህፀኗ መዝራት የማይችልበት ማለት በሳይንሱ ማለት በዚህ በሚታየው በአምስቱ ስሜት ቢረጋገጥ የማይሆን ነገር ነው። ግን አብርሃም ተስፋ ሰጪውን ስለሚያውቅ፣ ተስፋ የሰጠውን ስለሚያውቅ፣ የመቶ ዓመት ሽማግሌ ስለሆነ እንደ ምውት የሆነውን የራሱን ስጋ እኔ አይደለሁም ሲ ያልኩት እንደ ምውት ማለት የሞተ ማለት ነው። የሞተ ፋንክሽን የማያደርግ ዴድ ባዲ እንደሱ የሆነውን ስጋ ወይም የሳራን ማህፀን ምውት መሆኑን የሳራን ማህፀን የሞተ መሆኑን ምክንያቱም መኖፖ አድርጓል። ምንም አይነት ሰርክል ማይኒስትሬሽን አይሄድም፣ አይካሄድም። በሳይንሱ እንቁላል እዛ ውስጥ ገብቶ የወንዱም ሆነ የሴቷ ስፐርም ገብቶ ልጅ ለመፍጠር የሚቻልበት ሁኔታ ላይ አይደለም ያሉት። ሶ ሌት፣ በጣም ሌት የሆነ ጊዜ ነው ያሉት። ነገር ግን ይሄንን ሳይደክም በእምነቱ ተመለከተ። ሳይደክም ጨርሶ ያንን አምስቱ ስሜቱ የሚነግረውን ነገር ሳይደክም ያንን ትቶ ተስፋ ሰጪውን እግዚአብሔርን ያ እኔ ኤልሻዳይ ነኝ ያለውን እግዚአብሔርን ያንን ከዘመድ ከአዝማድ ተለይተ ውጣ፣ እኔ ታላቅ ሕዝብ አረጋሃለሁ፣ እንደ ምድር አሸዋ ዘርህን አበዛዋለሁ፣ እንደ ሰማይ ከዋክብት ዘርህን እንደዚህ አበዛዋለሁ ያለውን እግዚአብሔርን ያን ተስፋ ባልሆነ ጊዜ ባለቀ ሰዓት ማለት ነው። በፊት ቢያምነው ዛትስ ኦኬ ያንግ ነው፣ አትሊስት በዛ ዘመን 75 ዓመቱ ነው ጥሩ ነበር። ነገር ግን ባለቀ ሰዓት ኦልሬዲ ሞቱን በሚጠብቅበት ሰዓት ሳራም ባለቀ ሰዓት እግዚአብሔርን ተስፋ በሌለበት ሰዓት ተስፋ እንዳለው አድርገው እግዚአብሔር ይችላል፣ እግዚአብሔርን ትልቅ አድርገው ማለት ነው። የራሳቸውን ማንነት የራሳቸውን የሞተ ነገራቸውን ትንሽ አድርገውት በእግዚአብሔር ፊት ሲያዩት ግን ይቻላል በማለት ተስፋ ባልሆነ ጊዜ ተስፋ ይዞ አመነ። እዛ ላይ ምንድን ነው የሚለን? እምነቱ ሳይደክም ተመለከተ ይለንና ለእግዚአብሔር ክብርን እየሰጠ የሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥሞ ተረዳ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል ላይ አልተጠራጠረም። እግዚአብሔር ያለው ካለ ያደርጋል፣ እግዚአብሔር ያለው ያደርጋል። ካላለ አላለም፣ ካለ ግን እግዚአብሔር ያደርጋል። እንደዛ አይነት አምላክ ነው፣ የራሱ ባህሪ ነው። እግዚአብሔር ያለውን የሚያደርግ አምላክ ነው ባህሪው ስለሆነ፣ ለማንም አይደል ባህሪው ነው። በቃ ካለ ያደርጋል። ስለዚህ አብርሃም ይሄንን ተስፋ ባልሆነ ጊዜ ተስፋውን ይዞ አመነ ይላል። ተስፋ ያለው ሰው እምነት አለው። እምነት ያለው ሰው ተስፋ አለው። በተለይ ተስፋ ያለው ሰው እምነት አለው። እምነትና ተስፋ አንድ ላይ ነው የሚሄዱት። ስለዚህ ተስፋ ያለው ሰው ሁልጊዜ እግዚአብሔርን ያምናል። በኢሳያስ 40:31 ላይ እንደሱ ነው የሚለው። ኢሳያስ 30:40 ላይ በእግዚአብሔር በመተማመንን የሚጠባበቁ ምንድን ነው የሚለው? ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይሮጣሉ፣ ይወጣሉ፣ ይበራሉ፣ አይደክሙም፣ አይዙ ነው የሚለው። ጎበዛስቱ ፈጽሞ ይወድቃሉ፣ ግን እግዚአብሔርን በመተማመን የሚጠባበቁት ኃይላቸውን እንደውም ያድሳሉ። ስለዚህ የአብርሃም ኃይሉ የሳራ ኃይል የታደሰበት ምክንያት እግዚአብሔርን በመተማመን በመጠባበቃቸው ነው እንጂ ሌላ የወሰዱት መድኃኒት የለም። ኤክሰርሳይዝ አላደረጉም፣ መድኃኒት አልወሰዱም፣ ወይም ቫይታሚን ስለወሰዱ አይደለም። ነገር ግን ተስፋ ሰጪውን እግዚአብሔርን በመተማመናቸው ያደርጋል ይችላል ብለው ኃይላቸውን አደሱ፣ አዲስ ሆኑ ማለት ነው። ሪጀነሬት ተደረገ ሰውነታቸው ማለት ነው። ስለዚህ ሳራ ማየት ትችላላችሁ፣ ልጇን ወልዳ አጥብታለች። የ90 ዓመት ሴት ሳራ ይስሐቅን ጡት እንዳጠባች መጽሐፍ ቅዱስ ይነግረናል። ጡቶቿ እንኳን ወተት ያመነጩ ነበረ። ሺዝ ኒው ፐርሰን ማለት ነው። አዲስ ሪኒው ተደርጋለች ማለት ነው። ስለዚህ እምነት እግዚአብሔር ላይ ያለ ብቻ ነው። ሰው ላይ አያተኩርም፣ ነገሮች ላይ አያተኩርም፣ እኛ ላይ አያተኩርም፣ ማንም ምንም ላይ፣ ዘመናቱ ላይ፣ ጊዜያቱ ላይ ወይም ያለው ቴክኖሎጂ ላይ አያተኩርም። የሚያተኩረው እምነት እግዚአብሔር ብቻውን እግዚአብሔር ላይ ነው የሚያተኩረው። እሱ ሁሉን ቻይ ነው በሚለው ላይ ነው የሚያተኩረው። መጽሐፍ ቅዱስ ስለ ሁለት ሰዎች እምነት ስለ እምነት እና እግዚአብሔርን ስለማይታመን ሰው እያወዳደረ የተጻፈበት ቦታ አለ። በኤርምያስ 17:7-8 እና በኤርምያስ 17:5-6 ነው። እና የመጀመሪያው እኔ ብሩክ ነው የሚለውን የእግዚአብሔር ላይ የሚታመነውን ሰው ወደ ላይ ወስጀዋለሁ። በእግዚአብሔር ላይ የሚታመን ሰው ይለናል ኤርምያስ 17:7-8 በእግዚአብሔር የታመነ እምነቱ እግዚአብሔር የሆነ ሰው የመጀመሪያ ደረጃ ብሩክ ነው። ብሩክ ነው ማለት በረከት ብለስድ ነው። ስለዚህ ከእግዚአብሔር ዘንድ ያለ በረከት ሁሉ ጊዜ ያገኘዋል ማለት ነው። እግዚአብሔር በረከቱን ሲዘረጋው ሲለቅ ይሄ ሰው የእግዚአብሔር በረከት የሚያገኘው ሰው ነው። እና ሲያወዳድርልን ምንድን ነው የሚያወዳድረው? በውሃ አጠገብ እንደተተከለ በወንዝ ዳር ስሩን እንደሚዘረጋ በሙቀት ዓመት እንደማይሰጋ ቅጠሉንም እንደሚለመልም በደረቅ ዓመት እንደማይሰጋ ፍሬው እንደማያቋርጥ ዛፍ ነው ብሎ ነው የሚያወዳድርልን። ይሄንን በእግዚአብሔር የሚታመን ሰውን በወንዝ ዳር የተተከለን ዛፍ አድርጎ ነው የሚያመጣልን። ምክንያቱም ስሩን ወደ ወንዙ ዘርግቶ ስላለ ከላይ ሙቀት መጣ፣ ክረምት መጣ፣ በጋ መጣ፣ ድርቅ መጣ፣ ይሄ ዛፍ አይፈራም። የማይፈራበት ምክንያት ምንድን ነው? ስሩ በውሃ ውስጥ ተተክሎ ስላለ። ስለዚህ ያለማቋረጥ ሁልጊዜ ግሪን ነው። በረሃም ፀሐይ በሆነም ጊዜ ግሪን ነው፣ በክረምትም ጊዜ ግሪን ነው። ሁልጊዜ ፍሬ አለው፣ ፍሬ ይበላበታል። ለምን? ስሩን በወንዝ ዳር ስለተከለ። ልክ ዘ ሴም ወይ ምን ይለናል? በእግዚአብሔር የሚታመን ሰው እንደዚህ ነው። በምንም ጊዜ አይሰጋም። ኢኮኖሚ ወደቀ ተነሳ፣ ምን ሆነ ምን ሆነ አይደለም። እግዚአብሔር ላይ የሚታመን ሰው ስሩን በውሃው ስር እንደተከለ ዛፍ እንደዚሁ ሳይሰጋ ይኖራል። መልካም በመጣ ጊዜ ያያል፣ ፍሬ ሁል ጊዜ ለሌሎችም ይተርፋል። በእግዚአብሔር የሚታመን ሰው ያ በእግዚአብሔር ላይ እንደውም እግዚአብሔር ምን ይላል በኤርምያስ 9:24 ላይ በኤርምያስ 9:24 የሚመካ ምሕረትና ፍርድን ጽድቅን በምድር ላይ የማደርግ እኔ እግዚአብሔር በመሆኔን በማወቁ በማስተዋሉ ይመካ ደስ የሚያሰኙኝ እነዚህ ናቸውና ሲ በብንም ነገር እንድንመካ የእግዚአብሔር ቃል አያስተምረን በሰው እንድንመካ አስተምረንም በራሳችን እንድንመካ አስተምረንም በማንኛውም በዚህ ዓለም ባለ ነገር ላይ እንድንመካ እግዚአብሔር ቃል አስተምረንም ግን የሚመካ ካለ በራሱ በእግዚአብሔር እንዲመካ ተጽፎለታል። ስለዚህ ይሄ በውሃ ስሩን ሰዶ የሚኖር ዛፍ የተባለው ሰው በእግዚአብሔር ላይ የሚመካ ሰው ነው። መመኪያው እግዚአብሔር የሆነለት ሰው ነው። አለኝ ጋሻ አለኝ መከታ አለኝ ዋልታዬ ነህ አምባዬ ነህ መሸሸጊያዬ ነህ የሚል ሰው ነው። አለልኝ እግዚአብሔር አለልኝ አልፈራም የሚል ሰው ነው። በእግዚአብሔር ላይ የሚታመን እግዚአብሔርን እምነቱ በእግዚአብሔር የሆነ ሰው እሱ ብሩክ ነው የሚለው ብሩክ ሰው ነው። አለልኝ ጌታ አለልኝ ዋሻ ያለልኝ መከታ ያለልኝ ጋሻ ያለልኝ የሚል ሰው። ሁለተኛው ሰው ስጋ ለባሹ ክንድ የሚያደርግ ነው። ይሄ ሰው ልቡን ከእግዚአብሔር የሚመልስ እርጉም ነው። የመጀመሪያ እንትኑ እርጉም ነው የተረገመ ነው። የተረገመ ስለሆነ ምንም አይነት በረከት ወደሱ አይመጣም። ወደዛ ወደ ተባረከው ሰው የሚሄዱ በረከቶች ለሱ ኔጌቲቭ እርግማን ነው ወደሱ ደግሞ የሚሄድበት። ምክንያቱም እምነቱን ወይም የሚታመነው በራሱ ወይም በሌሎች ሰዎች ነው ወይም በአምስቱ ስሜቶቹ ነው የሚደገፈው። ስለዚህ በገንዘቡ ሊሆን ይችላል፣ በእውቀቱ ሊሆን ይችላል፣ በትምህርቱ ሊሆን ይችላል፣ በአገሩ እኔ አሜሪካን ሀገር ነኝ እኔ ብሎ ሊሆን ይችላል፣ በብዙ የእንትና ዘር ነኝ ሊል ይችላል። ምክንያቶች ሊኖሩ ይችላል የሚመካበት። ግን ከእግዚአብሔር ውጪ በሙሉ ይሄ እርጉም ነው ነው የሚያሰኘው፣ እርጉም ነው። ምክንያቱም ምን ይላል ሲያወዳድረው በምድረ በዳ እንዳለ ቁጥቋጦ ይሆናል፣ መልካም በመጣ ጊዜ አያይም፣ ሰው በሌለበት ጨው ባለበት ምድረ በዳ በደረቅ ስፍራ ይቀመጣል። ጨው ያለበት ምድረ በዳ ህይወት የለውም። ውሃው ራሱ አሙት ባህር ጨው ስላለው ነው ህይወት በዛ ውስጥ የሌለው። ምንም ህይወት የማይሸጥ ህይወት የሌለው ህይወት ነው የሚኖረው ይሄ ሰውዬ። ምንድን ነው የሚለው ልክ ይሄ እንደ አንዳንድ ጊዜ በድርቅ በሆኑ ቦታዎች ስትሄዱ አሉ ቁጥቋጦዎች፣ ወይ አድገው ማያድጉ ወይ ዝም ብለው ቦታ የያዙ ምንም አይነት ላይን እንኳን የሚማርክ ነገር የላቸው ብራውን የሆኑ ከበረከት ጋር ከነበሩ ካሉበት ስፍራ የተነሳ ግን አሜዚንግሊ አሁን የሳሮን ጽጌሬዳ ይላታል። በበረሃ ውስጥ እኮ ያለ ጽጌሬዳ ናት እሷ። አንቺ የሳሮን ጽጌሬዳ ይላታል ሰለሞን፣ ማሌ ማሌ ዘሰለሞን ላይ ስታዩ ይቺ የሳሮን ጽጌሬዳ ምንድናት? ሳሮን ቦታ በጣም በረሃ ቦታ ነው፣ ግን እሷ እዛ ላይ ጽጌሬዳ በቃ ተፈካለች። ይሄ በእግዚአብሔር የሚታመን ሰው እንደሱ ነው። የሳሮን ጽጌሬዳ ነው፣ የቆላማ አበባ ነው። ይሄ ሰው ግን ኩርንችት ነው። ምንም ለሌሎችም አይተርፍም፣ ለራሱም አይተርፍም። ሁል ጊዜ አንድ ቀንም ሳይደሰት ማለት ነው። ሁል ጊዜ ኮምፕሌን እንዳደረገ የሚኖር ሰው ነው ማለት ነው። ስለዚህ የሚመካ በእግዚአብሔር ይመካ። እምነት በእግዚአብሔር ላይ እምነታቸውን የጣሉ የእግዚአብሔር ሰዎች በሙሉ በእምነታቸው ድል እንደነሱ ዕብራውያን 11 በሙሉ የእምነት ጀግኖችን ይነግረናል። እያንዳንዳቸውን ሄደን ማጥናት እንችላለን። በምንድን ነው አሸንፈው ያለፉት? ምንድን ነው ያደረጉት? እሳቱን ነው ያመኑት ወይስ እግዚአብሔርን? አንበሳውን ነው ያመኑት ወይስ እግዚአብሔርን? ጎልያድን ነው ያመኑት ወይስ እግዚአብሔርን? እያወዳደርማ ችግር ሳይደርሰባቸው ቀርቶ ሳይፈተን እምነታቸው ቀርቶ አይደለም፣ ግን ለነሱ እግዚአብሔር ትልቅ ስለሆነ ነው። ትልቅ ነው። ኖማተር ዋት እሳት 7 ጊዜ ቢነድ እግዚአብሔር ትልቅ ነው። አንበሳ የተራበ ስንታ ሳምንት የቆየ ወይም 30 ቀን የቆየ ሳይበላ ቢኖር አንበሳ፣ እግዚአብሔር ግን ከዛ ይበልጣል። እግዚአብሔር የታመነ ነው። ለእግዚአብሔር ሰዎች እግዚአብሔር ነው ትልቁ፣ እግዚአብሔር ነው ሁሉን ቻይ፣ እግዚአብሔር ነው በቃ ትልቁ። ምንም ትልቅ ነገር የለም ከእግዚአብሔር በላይ። ስለዚህ እምነታቸው የክርስትናት የሚጀምረው በእምነት ነው፣ የሚፈጸመውም በእምነት ነው። ኢሳይያስ 26:3 እንደዚህ ይላል፣ ባንተ ታምናለችና ባንተ ለምትደገፍ ነፍስ ፈጽመህ በሰላምህ ትጠብቃታለህ ይላል። ባንተ ታምናለችና ባንተ ለምትደገፍ ነፍስ ፈጽመህ በሰላምህ ትጠብቃታለህ ይላል ኢሳይያስ። ስለ ብዙ ችግር እኮ እየተናገረ ነው። 70 ዓመት መከራቸውን እንደሚያዩ ግን በጠላት ተይዘው እንደሚሄዱ ሁሉን ነገር ከተናገረ በኋላ ግን ባንተ የምትታመን ነፍስ አንተ ፈጽመህ በሰላም ትጠብቃታለህ። አልሆነም ሄደን ማጥናት እንችላለን። በዛ በሰባው ዓመት እነ ዳንኤል እነ ሚስራቅ ቢራቅ አብድናጎም እኮ በሰላም የኖሩት በእርሱ ላይ የሚታመኑ ስለነበሩ ነው። ሌሎችንም አይተናቸዋል። መከራ የመከራ እንጀራ የበሉትንም አይተናቸዋል። በእግዚአብሔር ላይ የተማመኑ ግን በመከራ ጊዜ ቢሆን እንኳን በሰላም ተጠብቀው ሲኖሩ አይተናል። ዕብራውያን 11:6 ላይ ዕብራውያን 11:6 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ማስደሰት አይቻልም። በመንካት ካልጨበጥኩ፣ ካልነካሁ፣ ካልዳሰስኩ ስንል እግዚአብሔርን ማስደሰት አንችልም። ለዚህ ነው ዘካርያስ ምንድን ነው ምልክት መንካት የምፈልገው ነገር አለ ምልክት ስጠኝ አለው። የተጻፈውን ማመን አልቻልም። ተጽፎለታል ሳራና አብርሃም በመቶና በዘጠና ዓመታቸው ልጅ እንደታቀፉ። እሱ እኮ ቄስ ነው፣ ካህን ነው፣ አስተማሪ ነው፣ ግን ሌላ ምልክት ፈለገ። ለዚህ ነው መልአኩ ዲዶ አድርጎት የሄደው። የሚያምኑ ሰዎች የእኛ ክርስትና ህይወት መልህቅ ነው። እምነት እምነት መሰረቱ ነው። የክርስትና ህይወት እምነት የሌለ እምነቱ ነው መሰረቱ። መሰረቱ በእምነት ነው የተመሰረተው። ስለዚህ እምነታችን ሁልጊዜ ነገራችን በሙሉ በእምነት ነው። እምነት ስንል እግዚአብሔርን በማመን ማለት ነው። እግዚአብሔር ላይ ባለ እምነት የተመሰረተ ነው። ስለዚህ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ተስፋ ያለው ሰው ይሆናል ይላል። እምነት ያለው ሰው ግን ሆኗል ይላል። ኦልሬዲ ይቀባል፣ ጌታ ያደርጋል፣ ይችላል የሚለው ተስፋ ያለው ሰው ነው። ግን እግዚአብሔር አድርጎታል ሆኗል ብሎ የሚቀበል ሰው እምነት ያለው ሰው ነው። እግዚአብሔር ያለ እምነት ዓለምንም ማሸነፍ አንችልም። የዚህን ዓለም ጣጣ፣ ኃጢአትን፣ በደልን፣ ማንኛውም ኑሮ፣ በሽታ ምናምን፣ ይሄ በህይወታችን የሚመጡት ነገሮች ሁሉ ያለ እምነት ማሸነፍ አንችልም። ማናቸውን በቤተክርስቲያን ውስጥም ያለ ምንድን ነው ችግር፣ እነዚህን ሁሉ የምናሸንፈው በእምነታችን ነው። አንደኛ ዮሐንስ 5:4 ላይ እንደዚህ ይላል። አንደኛ ዮሐንስ 5:4 እንደዚህ ይላል፣ ተስፋ ማን ነው? ከእግዚአብሔር የተወለደ ሁሉ ዓለምን ያሸንፋል። ዓለምን የሚያሸንፈው ግን እምነታችን ነው ይላል። ከእግዚአብሔር የተወለደ ሰው ጋራንቲ ዓለምን ያሸንፋል። ግን ዓለምን የሚያሸንፈው ያ እምነታችን ነው፣ ከእግዚአብሔር የተወለድንበት እምነት። በክርስቶስ ኢየሱስ በመስቀል ላይ በተሰራው ስራ አምነን ወደ ክርስቶስ ስለመጣን በጸጋ ድነናል፣ በደሙ ጸድቀናል፣ በእምነት ድነናል። ስለዚህ በደሙ ብቻ፣ በጸጋው ብቻ፣ እንደገና በእምነት ብቻ የመሰረታችን ይሄ ነው። የክርስትና ህይወት የተመሰረተው እዚህ ላይ ነው የተመሰረተው። ስለዚህ ያለ እምነት ዓለምን ማሸነፍ አንችልም። ሌላው እምነት ለክርስትና ህይወት ጋሻ ነው። ጋሻው ነው ክርስትና ህይወትን የሚጠብቅ እምነት ነው። የክርስትና ህይወታችንን ዙሪያውን ባለፈውም ተምረናል በመንፈሳዊ ውጊያ ላይ። አንድ ክርስቲያን ራሱን ፕሮቴክት የሚያደርግበት እምነት ጋሻው ነው። በእጁ በቀኝ እጁ ሰይፍ ይይዛል፣ የእግዚአብሔር ቃል፣ በግራ እጁ ጋሻ ይይዛል። ከጠላት የሚወረወሩ ፍላጻዎች በሙሉ በጋሻው ላይ ነው የሚያርፉት። በጋሻው መከለያ ነው እሱ እንዳያርፍ ማለት ነው። በእምነት ያን እምነት ይሏል ኤፌሶን 6:16 ኤፌሶን 6:16 የክፉን ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ ነው የሚለው። ሁል ጊዜ የእምነት ጋሻችንን ማንሳት ነው እንጂ እውነት ነው እኔ ማረባ ይሄ አይሆንም እንደዚህ አይቻልም እንደዚያ እውነት ነው እኛማ አንችልም እኛ ማንረባ ነበርን በእኛም ይሆን አይደለም። እሱ ግን እግዚአብሔር ስለሚችል ነው። እሱ ነው የወደደን፣ እኛ ሳንወደው በፊት እሱ ነው የወደደን። እሱ ነው ልጆች ያደረገን። ስለዚህ በእምነት የምንኖረው ነው የክርስትና ህይወት። ክርስቶስን እያየን ክርስቶስ ኮንሽየሳችን ክርስቶስ ክራይስት ኮንሽየስ ሆነን የምንኖረው ነው። ከሰልፍ ኮንሽየስ መውጣት አለብን። ልክ ሰልፍ ኮንሽየስ ላይ ስንሄድ ወደ ኃጢአት ነው የምንሄደው። ራሳችንን ማየት ስንጀምር እየወደቅን ነው የምንመጣው። ልክ ጴጥሮስ ክርስቶስን አየውና በውሃ ላይ ሲራመድ ጌታ ሆይ አንተስ ከሆንክ እኔ ልምጣ አዘዘኝ አለው። ና አለው፣ ና መትችላለ ምንም ችግር ና አለው ሲለው መሄድ ጀመረ ይላል በውሃው ላይ። ነገር ግን ከክርስቶስ ላይ አይኑን አነሳና ወጀብና ማዕበሉ ላይ ማየት ጀመረ። እንደገና ደግሞ ራሱን ማየት ጀመረ። እኔ ማነኝ ወደ ማለት ደረሰ። የዛን ጊዜ መስመጥ ጀመረ ይላል። ግን ጌታ ምንድን ነው ያለው? እጁን ይዞ አወጣውና የምታምን እንጂ የማታምን አትሆን። ሁሉ ጊዜ እምነትን ክርስቶስ እምነት ይነቅፍ ነበር ለማያምኑት። በዛ ምድር በሶስት ዓመት ተኩል ሲመላለስ ብዙውን እስቲ ተመልከቱ። በሙሉ ማቴዎስንም ሉቃሱንም ማርቆስን ተመልከቱ። ስለ እምነት ነው ያስተማረው። እምነታቸውን ከፍ እንዲያደርጉ በእግዚአብሔር ላይ እንዲታመኑ ነበር ሲያስተምር የነበረው። ምክንያቱም እምነት የክርስትና ሕይወት መልህቅ ስለሆነ ነው። ፍልስፍና አይደለም የክርስትና ሕይወት ወይም ሳይንስም አይደለም አንድና አንድ ሁለት ብሎ አስረግጦ አይጨብጥም። ግን በእምነት ያየን አይተናል፣ ሰምተናል፣ ዳሰናል ስንል እናያለን፣ እንሰማለን፣ እንዳስሳለን። የምናምነው ማን ነው? እግዚአብሔርን ነው የምናምነውና በእምነት የጠላትን ክስ ሁሉ ስራውን ሁሉ እናፈርሳለን። አንደኛ ጴጥሮስ 5:8 ላይ አንደኛ ጴጥሮስ 5:8 እንደዚህ ይላል፣ በመጠን ኑሩ፣ ንቁ፣ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራል። በዓለም ያሉ ወንድሞቻችሁ ያን መከራ በሙሉ እንዲቀበሉ እያወቃችሁ እናንተ ግን በእምነት ጸንታችሁ ተቃወሙት። ሌሎች እኮ ይሄ አሁን እናንተ ያለባችሁ ችግር አለባቸው፣ ግን እናንተ ግን በእምነት ጸንታችሁ ተቃወሙት። ይሄ የዲያብሎስ ስራ ነው፣ ይሄ የጠላታችሁ ስራ ነው። ስለዚህ ተነሱና በእምነት ጸንታችሁ ተቃወሙት፣ ዝም አትበሉት። በእምነት ጸንታችሁ የዲያብሎስን ስራ አፍርሱ ነው የሚላቸው። በያዕቆብ 4:7-8 ላይ ያዕቆብ 4:7-8 ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል ተብለናል። ግን ከላይ ለእግዚአብሔር ምን በሉ? ተገዙ። ወጥቶ ብቻውን አይነገርም። አንዳንድ ጊዜ ዳቢሎስን ተቃወሙት፣ ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል። ያው ከላይ ግን ምን አለ? ለእግዚአብሔር ምን በሉ? ተገዙ። ሁል ጊዜ ጀግንነታችን ለዳቢሎስ ነው፣ ጀግንነታችን ለዚህ ዓለም ነው። ለእግዚአብሔር ግን እንገዛለን፣ በእግዚአብሔር እግር ስር እንወድቃለን። እግዚአብሔር ታላቅ አምላክ ነው። እግዚአብሔር ጌታችን ነው፣ ንጉሳችን ነው፣ ፈጣሪያችን ነው። ሁል ጊዜ እግዚአብሔር ክብር እንሰጣለን። ዳቢሎስን ግን አንፈራም፣ እንቃወማለን። በእምነት ጸንታችሁ ተቃወሙት ተብለናል። እምነት እንኮ ለመቃወምም እምነት ያስፈልጋል። ዝም ብለው በኢየሱስም አይደለም፣ በእምነት ጸንታችሁ ተቃወሙት። አትችልም፣ ስልጣን የለህም። ክርስቶስ በመስቀል ላይ በሰራው ስራ ስራህን አፍርሶታል። ስልጣናትን ኃይላትን ገፎ በአብ ቀኝ ተቀምጧል፣ እኔንም አስቀምጦኛል። አታገኘኝም። ይሄ ያንተ ሀሳብ ነው። በኢየሱስ ክርስቶስ ስም እቃወማለሁ። በጌታዬ በኢየሱስ ክርስቶስ ስም ሀሳብህን እቃወማለሁ፣ አፈርሳለሁ። ዞር በል። ግን ወደ እግዚአብሔር እንሸሻለን። ዳቢሎስን ተቃውሞ ወደ እሱ አይደለም እንሸሸው፣ ወደ እግዚአብሔር እንሸሻለን። ወደ እግዚአብሔር ተጠጉ ነው የሚለን። ቅረቡ፣ ወደ እግዚአብሔር ቅረቡ፣ እሱም ወደ እናንተ ይቀርባል። ዳቢሎስን ተቃውሙት፣ አትከተሉት፣ አትሂዱ፣ ወደ እሱ አትሂዱ፣ ግን ተቃውሙት። እዛው ያላችሁበት ቦታ ኖ በራችሁን ዝጉ፣ አትክፈቱለት በራችሁን። ግን ወደ እግዚአብሔር ሲሸሽ ግን ወደ እግዚአብሔር ነው የሚሸሸው። የምናፈገፍገው ወደ እግዚአብሔር ነው የምናፈገፍገው ማለት ነው። በመንፈሳዊ ህይወታችን ጸንተን ለመቆም የምንችለው በእምነታችን ነው። ያለ እምነታችን በመንፈሳዊ ህይወታችንም ጸንተን መቆም አንችልም። እምነት ሁልጊዜ አስፈላጊ ነው። እምነት መልህቅ ነው ብለናል። አንድም መርከብ ትልቁን መርከብ ትንሹ መልህቅ ወስዶ ከመሬት ጋር ውሃ ባህር ውስጥ ሲወረውሩት መሬት ፈልጎ አንኳር አድርጎ ይይዛል። ሲይዝ ትልቁን መርከብ ቀጥ አድርጎ ማዕበል ወጀብ ሲያናውጠው ግን መርከቡ የትም እንዳይሄድ ተደርጎ የሚያዘው በዛ በመልህቁ ነው። በዛ ነው። ልክ እምነት እሱ ነው። ማዕበል መወጀብ ይመጣል። በማናችም ላይ ያለ ችግሮች አሉ። ልክ ወንድሞቻችሁ በውጭ ያሉ ሰዎች የሚደርስባቸውን እኛም ላይ ይሆናል፣ ሀፕን ያደርጋል። ነገር ግን እኛ የምናሸንፍበት ምክንያት ምንድን ነው? በእምነት ጸንተን ስለምንቆም ነው። እግዚአብሔር ላይ ባለን እምነት፣ በአምላካችን ላይ በመደገፍ በኢየሱስ ጌታ ነው። ሁሉን ይችላል። እግዚአብሔር ሁሉን ይችላል። እግዚአብሔር ያላየውን አላይም። እግዚአብሔር ያልሰማውን አልሰማም። እግዚአብሔር ያልነካውን አልነካም። እግዚአብሔር ያላለን አልፈልግም እምብየው ብለን እንቆማለን ማለት ነው። አንድ መዝሙር አለ፣ ይቅራ ይቅር አንተ የሌለህበትን ያልኖር የሚል አይ ላይክ ኢት፣ በጣም ነው ደስ የሚለኝ። ይቅራ ይቅር አንተ የሌለህበትን ያልኖር፣ በጣም እውነት ጥሩ ነው። ጥሩ መዝሙር ነው። ይቅር ጌታ የሌለበት ምን ያደርጋል? ከጌታ ጋራ አብረን የምንከብረው በትንሹ ነገር ከጌታ ጋር አብረን መክበር ስለምንችል ነው። ስለዚህ በመንፈሳዊ ህይወታችን በእምነት ጸንተን በመቃወም ነው ዳቢሎስን በመንፈሳዊ ህይወታችን የምንኖረው። ሁለተኛ ቆሮንቶስ 1:24 ሁለተኛ ቆሮንቶስ 1:24 ላይ በእምነታችሁ ቆማችኋልና ይላል ሐዋርያ ጳውሎስ ለቆሮንቶስ ሰዎች። እንግዲህ ብዙ ነገር ከጻፈ በኋላ አሁን አለ፣ ሁለተኛው መልእክቱ ላይ ነው። አሁን ደስ ያለኝ ነገር በእምነታችሁ ጸንታችሁ ቆማችሁ ስላየው ነው ይላል። እውነት ነው። በእምነታችን ጸንተን የምንቆመው በእምነት ነው። ሮሜ 1:17 ሮሜ 1:17 ገላትያ 3:11 ገላትያ 3:11 ዕብራውያን 10:38 ይሄ ከእንባቆም 2:4 የመጣ ጥቅስ ነው። በመጀመሪያ ኦሪጂናሊ እንባቆም ላይ የተጠቀሰ ጥቅስ ነው። እግዚአብሔር ራሱ ጻድቅ በእምነቱ በህይወት ይኖራል። እምባቆምን በምን አይነት ሁኔታ ሆኖ ነው እንደዚህ ያለው? በጣም ችግር ውስጥ ገብቶ ነው እምባቆም፣ በእምነቱ ችግር ውስጥ በጣም አሁን አይ ቲንክ ያለንበት ዘመን የሚመስለው እምባቆም የነበረበት ዘመን። ካህናቱ ቤተክርስቲያን ቤተክህነት ማን ነው የመቅደሱ አገልጋዮች እግዚአብሔርን መበደል ጀምረዋል። ነገስታቱ ኦልሬዲ ትተው እግዚአብሔርን ጣዖት ማምለክ ጀምረዋል። ህዝቡ ሁሉ እነሱን ተከትሎ አብሮ ጣዖት በማምለክ በየተራራው ላይ መስገድ ጀምረዋል። ይሄ ሰውዬ እግዚአብሔር ወይ አንተ ወዴት ነህ አለው። ወዴት ነው አይኖችስ ይሄን ለማየት ይችላሉ ወይ አለው። አንተ ቅዱስ አይደለህም ወይ እንዴት ዝም ብለህ አይኖች ይሄንን ነገር ይመለከታሉ አለው። ሲለው መጣና እኔ አለኝ እኔ አይ ነው ፕላን አለኝ አለው። ፕላን አለኝ ግን አልነግርህም፣ ብነግርህ አታምነኝም እንጂ ፕላን አለኝ። ግን ጻድቅ በእምነቱ በህይወት ይኖራል አለ። እውነት ነው። እኛ ጨርሰን መጽሐፉን ስላየ ነው ለካ ፕላኑ አሜዚንግ ፕላን ነው። ባቢሎን መጣ፣ ሁለቱን ነገድ ወሰደ። አስሩን ነገድ አሶራውያን መጡ ወሰዱ። እንደገና ደግሞ እሱንም ሲያቅ እሱም እኮ ተከራክሯል። እንዴት በክፉዎቹ እኛን ትቀጣለህ፣ በባሱ ኃጢአተኞች እንዴት ህዝብን ትቀጣለህ አለው። ሲለው አይ እዚህ ጋር እናቁም አለ። በቃ እግዚአብሔር እዚህ ጋር እናቁም፣ እኔ አይ ሀቭ ፕላን ከዚህ በኋላ በአንተ ግን ጻድቅ በእምነቱ በህይወት ይኖራል አለ። እውነት ነው። ባቢሎን አይተናል እኮ ናቡከደነጾር 7 ዓመት ሳር በልቷል። እግዚአብሔር ይህን ሁሉ ያይ ነበረ። ናቡከደነጾር አስነስቶ መጥቶ ኢየሩሳሌምን ሲያስፈርስ እግዚአብሔር እኮ ያያል፣ የሩቁን ያያል እኮ ያውቃል፣ የሚያደርገውን እኮ የሚያውቅ አምላክ ነው። ስለዚህ ናቡከደነጾር 7 ዓመት ሳር በልቷል። ምንም እንኳን ትዕቢተኛ ቢሆን እንኳን ይሄ እግዚአብሔር በራሱ ፕላን ለራሱ ተጠቀመበት። መልሶ ደግሞ እንደገና እግሩ ስር አሰግዶታል። ስለዚህ ጻድቅ ግን በእምነቱ በህይወት ይኖራል አለው። ሌላ ምንም ምርጫ የለም። እንደሚሉት የእግዚአብሔር ሰዎች እምባቆም ዳንኤልን አይቷል ይላሉ። ይሄን ሁሉ ስራ አይቷል ይላሉ። ይሄንን በቃ በሙሉ እግዚአብሔር ያደረገውን በእምነቱ ጸንቶ በመቆሙ ይሄን ሁሉ አይቷል። እግዚአብሔር መልሷል። አልመለሰም? እስራኤል መልሷል። እኛ ምስክሮች ነን። መልሶ አላቆመም። ከተበተኑበት አልሰበሰበም፣ ሰብስቧል። እግዚአብሔር ያለውን የሚያደርግ አምላክ ነው። ጻድቅ ግን በእምነቱ በህይወት መኖር አለበት። ሁል ጊዜ እግዚአብሔርን ኩዌስችን ማድረግ አይቻልም። እግዚአብሔር የሚሰራውን ያውቃል። በስራው ተሳስቶ አያውቅም። በስራው ፍጹም ነው እግዚአብሔር። ይህን አድርገሃል ተሳስተሃል የሚለው የለም። ይችላል እግዚአብሔር ይችላል ብያለው። ይችላል ብላል ይዘማሩ። ያው ይችላል እግዚአብሔር ይችላል። ስለዚህ ጻድቅ ግን በእምነቱ በህይወት ይኖራል። ለዚህ ነው የአዲስ ኪዳን ጸሐፊ ሐዋርያው ጳውሎስ በሶስቱ በሮሜ፣ ገላትያና ዕብራውያን በእምነት ስለመጸደቅ የጻፈበት መጽሐፍ ነው። በእምነት እንዴት አድርገን እንደጸደቅን የጻፈበት መጽሐፍ ላይ ይህንን ያስገባው ጻድቅ በእምነቱ በህይወት ይኖራል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት ዓለምን ማሸነፍ አንችልም። ያለ እምነት የክርስትና ህይወታችንን ረግጠን መያዝ አንችልም። ህይወታችን ጠቅላላ የተያዘው በእምነት ነው። እምነት በሚባል መልህቅ ተይዟል ህይወታችን። እምነት ከእግዚአብሔር የምንቀበልበት እጅ ነው፣ ትልቅ እጅ ነው። ያለ እምነት እግዚአብሔርን ደስ ማሰኘታችን ልንጸልይ እንችላለን። እግዚአብሔር ቅዱሳንን ጸሎት ይወዳል። እግዚአብሔር ጸሎታችን እንደ መልካም እጣን ነው የሚሸጠው፣ ይወዳል መጸለያችን። ለዚህ አናቁም መጸለያችን። በዚህ አጋጣሚ እግዚአብሔር ይወዳል እንድንጸልይ ይወዳል። ለምን? ሽታ ነው ለሱ፣ እጣን ነው፣ ይሸተዋል፣ ደስ ይለዋል። ይኛ የቅዱሳን ጸሎት ግን በእምነት ነው የምንቀበለው። የእምነት እጅ ሊኖረን ይገባል። ነገሮች መተው አየር ላይ እንዳይንጠለጠሉ ጸልየን የጸለይነውን ነገር በእምነት እንደተቀበላችሁ ትመኑ ነው የሚለን መጽሐፍ ቅዱስ። ስለዚህ በእምነት ነው የምንቀበለው። በማቴዎስ 9:22 ላይ ይላታል ያቺ 12 ዓመት ደም የፈሰሳትን ሴት እምነትሽ አድኖሻል አላት ያላት። እሷ ገና ከቤቷ ሆና ነው፣ አላየችውም። ከዚህ በፊት አይተው አታውቅም ክርስቶስን፣ ዝናውን ነው የሰማችው። ግን ምን አለች? ጨርቁን ጫፍ ብነካ እኔ እድናለሁ አለች። በቃ እድናለሁ። የማንን? የእሱን። የማንንም እኮ አይደለም ያለችው፣ የእሱን፣ የክርስቶስን፣ የእሱን ጫፍ፣ የጨርቁን ጫፍ ብነካ እኔ እድናለሁ ብላ ከቤቷ ወስና መጣች። ኦልሬዲ ፈውሷን በእጇ ይዛ ነው የመጣችው። በነካችው ጊዜ ወዲያውን የደሟ ምንጭ ቆመ ነው የሚለው። በሰውነቷ አወቀችው ይላል። ክርስቶስም ኃይል ከኔ ወጥቷል አለ። እንዴ ምንድን ነው የምትለው? ስንት ሰው እያጋፋ እንዴት ሰው ከኔ ማን ነው የነካኝ ትላለህ? እያጋፉ ኖ፣ ስለሚያጋፉኝ አይደለም ማወራው፣ ስለነኩኝ ሰዎች ነው ማወራው። የነካኝ አንድ ሰው አለ አለ። ወዲያውኑ እሷ እኔ ነኝ አለች። ልጄ ሆይ አላት፣ እምነትሽ አድኖሻል። በአንድ ጊዜ ልጅ አርጋት። ልጄ ሆይ እምነትሽ አድኖሻል፣ በቃ ሂጂ በሰላም ወደ ቤትሽ ሂጂ ወደ ቤትሽ። ሲ በእምነታችን ነው የምንቀበለው፣ በእምነታችን ነው የምንፈወሰው፣ በእምነታችን ነው ከእግዚአብሔር የምንቀበለውን ሁሉ የምንቀበለው። በእምነት እጆቻችንን ስንዘረጋ ነው። እግዚአብሔር ይችላል፣ ጌታ ይችላል። አፋችን አይሙት ወዳጆቼ፣ አፋችን አይሙት። በውስጣችን እንኳን ጥርጥር ቢመጣ፣ ችግር ቢመጣ፣ አፋችን ግን አይሙት። በቃ ለአፋችን አንስጠው። ምን ብሏል? ለአይኔ ሽፋሽፍት ጊዜ አልሰጠም ብሏል። እንባቆም ነው ወይስ ሰቆቃወ ኤርምያስ ላይ? ያው ለአይኔ ሽፋሽ ለሽፋሽቶቼ ለአይኔ ለቅንድቦቼ ማለት ነው እረፍት አልሰጣቸውም። እግዚአብሔር የሚሰራውን እስካይ ድረስ አለ። እኛ ደግሞ እረፍት አንስጥ ለራሳችን፣ እንመን። እግዚአብሔር ይችላል፣ እግዚአብሔር ያውቃል፣ እግዚአብሔር ሁሉን ቻይ ነው ወደሚለው በእምነት እጃችን እንነካለን፣ እንዳስሳለን። እዛው 29 ላይ ማቴዎስ 9 29 እንደ እምነታችሁ ይሁንላችሁ አላቸው። እነዛ በአይነ ስውሮቹ ጌታ እንደፈወሳቸው ሲጠይቁት እንደ እምነታችሁ ይሁንላችሁ። ማመናችን እምነት ትልቅ ቦታ አለው። እግዚአብሔር ለትልቅ ቦታ ይሰጠዋል። ምክንያቱም እግዚአብሔርን ስናምነው አክኖሌጅ ወይም እውቅና ሰጠነው፣ ስለ አምላክነቱ ስለ ትልቅነቱ እውቅና ሰጠን ማለት ነው። ጌታ ነህ አልነው ማለት ነው። ትችላለህ አልነው ማለት ነው። ስለዚህ እውቅና ስንሰጠው ሰው እንኳን ሰው ሲያምነው እንዴት ይወዳል። ሌላው የማያድን እምነት። የማያድን እምነት ማለት ጀስት እግዚአብሔር መኖሩን ብቻ የሚያምን ልክ እንደ ሰይጣን ማለት ነው። ያዕቆብ 2:19 ላይ ይነግረናል። ያዕቆብ 2:19 ላይ እንደዚህ ይላል። ምን ይላል? እግዚአብሔር አንድ እንደሆነ አንተም ታምናለህ፣ አጋንንትም ደግሞ ያምናሉ፣ ይንቀጠቀጣሉ ይላል። እግዚአብሔር አንድ መሆኑን ዝም ብሎ መኖሩን አለ ብሎ ይህ አይደለም እምነት ማለት። እግዚአብሔር መኖሩን ከዛ ያለፈ ነው እምነት። የኛ የክርስቲያን እምነት ከዛ ማለፍ አለበት፣ ከዛ ያለፈ ነው። ሁለተኛ የዘላለም ሕይወት የሰጠን እምነት አለ። የዘላለም ሕይወት ያገኘ ነው ኤፌሶን 2:8 እንደሚነግራል። ኤፌሶን 2:8 ጸጋው በእምነት አድናችኋል፣ ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። የዳናችሁት በጸጋ ነው፣ በእምነት ነው የዳናችሁት። እንዳልነው ቅድም በደሙ በእምነት በጸጋ ነው የዳን ነው፣ ስላመን እንሄዳን ነው። ልክ እዛ ጋር ይቆማል ማለት አይደለም፣ እያደገ መሄድ አለበት። እዛ ጋር የሚቀር አይደለም። ያ ተረርተን በእግዚአብሔር ጸጋ ተረርተን ነው ወደ ክርስቶስ የመጣንበት እምነት ነው፣ እያደገ መሄድ አለበት። ሌላ ጎዶሎም እምነት ብሎ ክርስቶስ ራሱ ነቅፏል። የነቀፈው እምነት አለ። በማቴዎስ 6:30 ላይ ማቴዎስ 6:30 ምን ይላል? እግዚአብሔር ዛሬ ያለውን ነገ ወደ እቶን የሚጣለውን የሜዳ አንሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ እንዴት ስለ ምግብ ስለ መጠጥ አትጨነቁ ነው ያለው። ስለምትበሉት ስለምትጠጡት፣ ምን እለብሳለሁ፣ ምን እወጣለሁ፣ እንደዚህ ብለህ አትጨነቅ። ይሄማ ምንድን ነው? እናንተ እኮ ይሄን ተመልከቱ፣ እነዚህን የምድር አበቦችን ተመልከቱ፣ የሜዳ ሳርን ተመልከቱት። አይ ዝም ብሎ እግዚአብሔር ከለርፉል አድርጎ ያለበሰው ዛሬ ታይቶ ነገ የሚደርቀውን ነው። እናንተንማ እንዴት! ስለዚህ እናንተ እምነት የጎደላችሁ ክርስቶስ እንዳልኩት በሙሉ ማቴዎስን ማርቆስ ብታጠኑ ስለ እምነት ነበር ሲያስተምር የነበረው። እምነታቸውን እንዴት አድርገው ማነጽ በእግዚአብሔር ላይ እንዳለባቸው ሲያስተምር ነው። ሌላው በማቴዎስ 8:26 ላይም እንደዚህ ይላል፣ እናንተ እምነት የጎደላችሁ ለምን ትፈራላችሁ? በባህር ላይ ሲጓዙ ክርስቶስ አብሯቸው እያለ ይሄም አስገራሚ ነው። እሱ እዛ ተኝቶ እያለ በባህር ላይ ሲጓዙ ድንገት አውሎ ንፋስ ተነሳ፣ መርከቢቱን እንደ ማራገቢያ እንትን አራገባት። የዛን ጊዜ ፈሩ ይላል። ክርስቶስ ተነስቶ ማዕበልና ወጀቡን ገሰጸና እናንተ እምነት የጎደላችሁ እስከ መቼ እታገሳችኋለሁ? ስለምን ትፈራላችሁ? ለምንድን ነው የማታምኑት? ለምን እኔ ላይ አታምኑኝም ነው? ለምን እኔ ላይ አትተኙም? ለምን አታርፉም? የሚያምን ሰው ያርፋል፣ አርፎ ያሳርፋል። በአራተኛ ትልቅ እምነት ደግሞ ብሎ ክርስቶስ ያደነቀው አለ። ትልቅ እምነት ያ ማለት እምነት ያድጋል፣ ከፍ ይላል ለማለት ነው። እሱን ለማሳየት ነው። ትንሽ ሊሆን ይችላል፣ ጎዶሎ አለ፣ ዝቅ ያለ፣ ከፍ ያለ። ስለዚህ እምነታችን ሁልጊዜ ቼክ መደረግ አለበት እንደ ቴምፕሬቸር። በማቴዎስ 15:28 በማቴዎስ 15:28 አንቺ ሴት እምነትሽ ታላቅ ነው፣ እንደ ወደድሽ ይሁንልሽ አላት። ብዙ ጊዜ የሚገርም ነው፣ መጽሐፍ ቅዱስን ብታጠኑት እነዚህ እምነታችሁ ታላቅ የተባሉት በሙሉ አይሁዳዊ አይደሉም፣ አህዛቦች ናቸው። ምንም ችግር የለባቸውም። በቃ ምንም ነገር የለም። አንዴ እሱን ተቀብለውታል፣ ጥያቄ አእምሯቸው ውስጥ አይፈጠርም። እነዚህ ግን አይሁዳውያኖቹ ብዙ ችግር አለባቸው። እሱ እግዚአብሔር ነው፣ ክርስቶስ ነው፣ ነቢይ ነው፣ ማን ነው? ገና አእምሯቸው እሱን ለመቀበል ችግር ነበረበት። አሁንም እንደዛ እንዳንሆን እግዚአብሔር ቤት በመቆየት እንዲህ አይነት ችግር ውስጥ እንዳንገባ የምናምን እንጂ የማናምን ስል ምንድን ነው እግዚአብሔር ነው ያልኩት። እግዚአብሔርና ቃሉን እግዚአብሔር በሚናገረው እንደ ቃሉ ነው እና ቃሉና እግዚአብሔር ስለማይለያዩ። ስለዚህ እናንተ እምነት የጎደላችሁ ይችን ሴት ደግሞ አንቺ ሴት እምነትሽ ታለ ያቺ የከነአናዊቷ ሴት ነው ሴት ናት ልጇን ጋኔን የያዘባትና ያንፈራፍረዋል እባክህ ፈውስልኝ አለችው። እሱ ክርስቶስ ለብችሎች ለልጆች ነው እንጀራ ሲላት ሌል ብችሎችም እኮ ከጌቶቻቸው ወደቀ ማነው ፍርፋሪ ይበላሉ አለችው ይላል። እና በጣም አደነቀ ይላል እምነቷን። አንቺ ሴት እምነትሽ ታላቅ ነው እንዳልሽውንልሽ ልጅሽ ተፈውሷል አላት። ሌላ ግብዝነት የሌለበት እምነት፣ በተለይ እምነትና ግብዝነት አንድ ላይ መሄድ የለባቸውም። አንዳንድ ጊዜ እምነት ግብዝነት ይመስላል ወይም ግብዝነት እምነት ሊመስል ይችላል። ይህንን እምነት ጥሎ ማየት ያስፈልጋል። በአንደኛ ጢሞቴዎስ 1:5 ላይ አንደኛ ጢሞቴዎስ 1:5 ትእዛት ፍጻሜ ግን ከንጹህ ልብ ከበጎ ህሊና ግብዝነት ከሌለበት እምነት የሚወጣ ፍቅር ነው። እምነት ከበጎ ህሊና ጋር አንድ ላይ ዳል ግብዝነት የሌለው ነው እምነት። በቃ አማኝ ነኝ ተብለን አይደለም። አሁን ብዙ ነገሮችን እኛ አማኞች መሆናችንን እኛ እምነት ያለን መሆናችንን ይሄን ለባሱን ተለባለጥ አይደለም። ግብዝነት የሌለው እምነት እና በጎ ህሊና ደግሞ ያለው በጎ ህሊና ከሌለን እምነት ሊኖረን አይችልም። በጎ ህሊና ለእምነት ያስፈልጓል ዋና ነገር ነው። በጎ ህሊና ከሌለን ነቀርሳ ነው ለእምነት በጎ ህሊና ሳይኖረን ሲቀር። ገላትያ 5:6 በክርስቶስ ኢየሱስ ሆኖ በፍቅር የሚሰራ እምነት እንጂ መገረዝ ቢሆን አለመገረዝ ምንም አይጠቅምም። ሲ በፍቅር ያለ እምነት ነው በክርስቶስ ኢየሱስ ያለ የሚሰራ እንጂ መገረዝ ወይም አለመገረዝ ዱዚስ ዱዛት አይደለም። ግን በፍቅር ያለ የሚሰራ እምነት ነው የሚጠቅመው ነው የሚላቸው። ታዲያ እምነት ከየት ይመጣል? ይሄን እምነት ላሳድገው የምችለው እንዴት አድርጌ ነው? እምነት ከየት ይመጣል? ሮሜ 10:17 እንደዚህ ይላል፣ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። ሲ እምነታችን ቢውልድ እንዲሆንልን ሁልጊዜ የእግዚአብሔር ቃል ማንበብ አለብን። የእግዚአብሔር ቃል ማንበብና ወደ ህይወታችን መተርጎም አለብን። እኔ ብዙ ጊዜ አንድ ምንም አይነት ችግር ሲደርስብኝ ቶሎ ብዬ እግዚአብሔር ቃል ምን ይላል ነው እግዚአብሔር ሰዎች በእንደዚህ አይነት ሁኔታ ውስጥ አልፈዋል ወይ? ደግሞ መጽሐፍ ቅዱስ መልሳለሁ ለሁሉም። ስለዚህ እነሱ ምንድን ነው ያደረጉት? ለእንዳ እነሱ ቆማለሁ ላሉ እነሱ በቆሙበት መሰረት ላይ ቆማለሁ። ስለዚህ እወጣለሁ። አይኖት ለምን ምስክሮች አሉኝ፣ እንደ ደመና የከበቡ ምስክሮች አሉ። አይኖ ከዚህ ውስጥ እንደምወጣ ለምን እነሱ አሉ። ይሄን ተሞክሮ በእነሱ ያለፈ ነው። ስለዚህ እንደ ደመና የሚያህሉ ምስክሮች ስላሉኝ አብሬያቸው እወጣለሁ፣ አብሬያቸው ጊዜውን እገፋለሁ፣ አብሬያቸው የመጣብኝን ፈተና አብሬያቸው እወጣለሁ። ዙሪያዬን ሆነው የሚነግሩኝም ይሄንን ነው። ለዚህ ነው ሐዋርያው ጳውሎስ ያለው እንደ ደመና በዙሪያችን የከበቡን። ለምንድን ነው ከበውን? ምንድን ነው የሚያደርጉት? ይነግሩናል። ዳንኤልን ስትጠይቁት አይዟችሁ እግዚአብሔር ታማኝ ነው፣ የአንበሳን አፍ መዝጋት ይችላል ይላቸዋል። ሚስራቅ ሚድራቅ አብደናጎን ብትጠይቁት አረ እግዚአብሔር ትልቅ ነው፣ በእሳት ውስጥ መመላለስ ይችላል፣ የእሳትን ኃይል ማጥፋት ይችላል ይላሉ። እነ ዳንኤልም ዳዊትን ብትጠይቁት ውይ እሱ በአንድ ጠጠር ጎልያድን የሚዘርር ነው፣ እሱ ታላቅ አምላክ ነው ይላቸዋል። እያንዳንዳቸው አላቸው የሚሉት እንደ ደመና ዙሪያችን ከበውን የቆሙት የሚሉት ስላላቸው ነው። እኛ ብቻ መጠየቅ ነው፣ ከፍ እያልን መጠየቅ ብቻ ነው። ማን ነው እግዚአብሔር? ማን ነው እግዚአብሔር ብትሏቸው ሁሉም እግዚአብሔር ማን እንደሆነ ይናገራሉ። ስለዚህ አብረውን የሚቆሙ ምስክሮች አሉን። የተፈተነ ነው እግዚአብሔር፣ ትኖ ያለፈ እግዚአብሔር ነው። ዘበኛ አይደለም የሚሞከረው እግዚአብሔር፣ ኦልሬዲ ተፈትኖ ያለፈ እግዚአብሔር ነው የምናመልከው። እና የእግዚአብሔር ቃል በጣም ኢምፖርታንት ነው። የጊዜ ቅድም የሚያልኳቸው ለዚህ ነው። ጌታ ቃል ምን ይላል ስለዚህ ብሎ መጠየቅ በጣም አስፈላጊ ነገር ነው። ምንድን ነው የሚለው እግዚአብሔር ቃል? ከእሱ ጋር መቆም ሌላ ምንም ቢሆን እንደው በምናየው በምንሰማው በምንነካው ላይ ካሸነፈን እምነታችን ችግር ውስጥ ይገባል። የጌታ ቃል የሚለው ነው በቃ ከዚህ ነቅጥ የለም። በቃ እንደ እግዚአብሔር ቃል ነው መራመድ ያለብን። ለምን በመጨረሻው ዘመን ብዙ ነገር ይመጣል። ልንገራችሁ ሰዎች ከሰማይ አስረኛው መሲህ ወደፊት የምንማረዋለን። ከሰማይ እሳት እስከ ማውረድ ይደርሳል። ብዙ ድንቅ ታምራት ያደርጋል። በሱ ከሆነ ማለት ነው እግዚአብሔር የሚመለከው፣ ግን አይደለም። በቃሉ ነው እግዚአብሔር፣ እንደ ቃሉ ነው እግዚአብሔር። ስለዚህ በቃሉ ውስጥ ሁሉ ነገር ማለፍ አለበት። ቃሉ እንደሚለው ነው እግዚአብሔር። እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። ስለዚህ የሰማነው ቃል ከእምነት ከመስማት ነው። እምነት የሚመጣልን ከሰማነው ነው። መስማት ደግሞ ነግሮናል አረጋግጦ ከእግዚአብሔር ቃል ነው። እንጂ በስ ከሬዲዮን አይደለም፣ ከቲቪ አይደለም፣ ከዩቲዩብ ወቴቨር፣ ከምንም አይደለም። ግን ከሰማን ከእግዚአብሔር ቃል እየሰማ ነው። ሰውም ሲናገር እንደ እግዚአብሔር ቃል መናገር መቻል አለበት። ፖይንቱን ነጥቡን ሲናገር ከእግዚአብሔር ቃል ጋር አስታኮ መናገር መቻል አለበት። የጌታ ቃል ይሄን ስለሚል ይሄን 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 ማለት መቻል አለበት። በእግዚአብሔር ቃል ውስጥ ካላለፈ እዛ ጋር ታንቆ ከተያዘ እኛም አናሳልፈውም፣ እኛም አንቀበለውም ማለት ነው። ስለዚህ እምነታችን የሚመጣው ከእግዚአብሔር ቃል ነው። ለዚህ ምስክር የሚሆነ መጥምቅ ዮሐንስ ነው። ክርስቶስ ኢየሱስ በፊት መስክሯል። የዓለም መድኃኒት እሱ ነው፣ የእግዚአብሔር በግ እሱ ነው እያለ መሰከረና ግን በእስር ቤት ተይዞ በወደቀ ጊዜ የምትመጣው አንተ ነህን ወይስ ሌላ እንጠይቃለን? እምነት ይናወጣል፣ እምነት ይናጋል ከምናልፍባቸው ሁኔታዎች። አንዳንድ ጊዜ እምነታችንን እንደዚህ ሼክ ሊያደርጉ የሚሞክሩ ነገሮች አሉ። እውነት ነው፣ እምነት የሚመስሉ ነገሮች አሉ። ግን ጠየቀ። ሲጠይቅ ኢየሱስ ምን አለ? አዎ እኔ ነኝ። አንተ እምነት የጎደለ አለ? አላለውም። ያለው ምንድን ነው? ሉቃስ ወንጌል 7 ምዕራፍ 19 እስከ 23 ማየት ትችላላችሁ። ሉቃስ ወንጌል ምዕራፍ 7 19 እስከ 23 እንደዚህ ይላል፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩለት። እውሮች ያያሉ፣ አንካሶች ይሄዳሉ፣ ለምጻሞች ይነጻሉ፣ ደንቆሮች ይሰማሉ፣ ሙታን ይነሳሉ፣ ለድሆች ወንጌል ይሰበካል። ይሄ የት ጋ ነው ያለው? ይሄ በኢሳያስ መጽሐፍ ውስጥ ተጽፏል። ሲሁ ሲመጣ የሚያደርጋቸው ነገሮች አንዱ ነው። ስለዚህ ዮሐንስ ይሄንን ያውቃል። ስለዚህ የእግዚአብሔር ቃል ተጠቀሰለት እንጂ አንተ እምነት የጎደለ አዎ ንገሩት አይደለም የተባለው። ኢሚዲየትሊ ጌታ የእግዚአብሔር ቃል ነው የጠቀሰለት። ለራሱም በምድረ በዳ ጠላት በፈተነው ጊዜ ሰይጣን ሲፈትነው የእግዚአብሔርን ቃል ነው እየጠቀሰ ሰይጣንን ያሸነፈው እንጂ ዝም ብሎ እኮ ሄደ። መጨረሻም ብሎታል፣ ሂድ አንተ ሰይጣን ሲለው ነው ጥሎት የሄደው። ይችላል እንደሱ ማድረግ፣ ግን የእግዚአብሔርን ቃል እኛን ነው የሚያስተምረን፣ ለእኛ ነው ትምህርት የሚተውልን። ለዛ የተጻፈው ለትምህርታችን ስለተጻፈ እምነታችን እንዴት ያድጋል? እምነታችን ማደግ ይችላል? አዎ ይችላል። የእግዚአብሔር ቃል በየጊዜው በተመገብን ቁጥር እምነታችን ያድጋል። አንደኛ ጴጥሮስ 2 ከአንድ እስከ 2 አንደኛ ጴጥሮስ 2 ከአንድ እስከ 2 ጌታ ቸር መሆኑን ቀምሳችሁ እንደሆነ ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። ቃሉን ለብዙ ክርስቲያን ከቃሉ ይልቅ ቲዮሪ ነው የምንወደው፣ ወይም ሰዎችን መስማት ነው። በራሳችን እንለማመድ፣ ከቃሉ ጋር የተጣበቀ ህይወት ይኖረን። የቃሉ ወተት ባለፈውም ነግሬያቸዋለሁ፣ ስትጀምሩት ቃርሚያ ነው፣ ግን ቀስ እያለ መሳቡ አይቀርም። ቀስ እያለ የእርሻ ባለቤት መሆናቸው አይቀርም። ከእግዚአብሔር ጋር ስንቆይ መንፈስ ቅዱስ ያስተምራል። የእግዚአብሔርን ቃል ማጥናት ከሰዎች ጋር ባይብል ስተዲ በተመሳሰለው ነገር የእግዚአብሔርን ቃል ማወቅ በጣም አስፈላጊ ነው ለእምነታችን። እምነታችን እያደገ እንዲሄድ እንዲያብብ ይረዳዋል። አንደኛ ቆሮንቶስ 3 ከአንድ እስከ 2 አንደኛ ቆሮንቶስ 3 ከአንድ እስከ 2 ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋት ናችሁ ይላል ሐዋርያ ጳውሎስ። ገና ጽኑ መብል መብላት አትችሉም። አንድ ቦታም የሚቆጨኛል ዕብራውያን ላይ የተናገረው ብዙ ነገር ልንነግራችሁ ስንል ግን ገና ስለሆናችሁ መናገር አቃተናል እና የመጀመሪያ ትምህርት ብቻ ነው። እኔማ አልኩኝ ይሄ መጀመሪያ ከሆነ ወይኔ ስንት ነገር ቀርቶብናል ማለት ነው ይሄ ነገር ብዬ ሁሌ ያሳስበኛል። ምን ነው እነዚህ ሰዎች በበሰሉና ሐዋርያ ጳውሎስ ሞር በተናገረና በሰማ ነው ብዙ ነገር ይፈታ ነበር ማለት ነው። በተለይ እዛ ለዕብራውያን መጽሐፍ ስታነቡት በጣም ጥልቅ የሆኑ ነገሮች አሉ። እነሱ ሁሉ ይፈቱ ነበረ፣ ግናናት ስለሆኑ ሊሸከሙት ስላቃታቸው በቃ ይሄን ላረግ አንችልም እና አሁን የመጀመሪያ ትምህርት ነው የምንነግራችሁ። ገና ሀሁ ነው እያልን ያለ ነው ነው የሚለው ግን መንፈስ ቅዱስ ይሄን ያረጋል። ዛሬ ከኛ ጋር ወደፊትም ይኖራቸዋል ስለተባለን እሱ ከኛ ጋር ስላለ አሁንም ሚስጥሮች ይፈታሉ። የእግዚአብሔር ቃል እንደተጠጋነው መጠን ሚስጥሩን ይከፍትልናል። ስለዚህ አይኖቻችን ያበራል የእግዚአብሔር ቃል። ሮሜ 10:17ም ሮሜ 10:17 እንደዚህ ይለናል፣ እንግዲህ እምነት ከመስማት ነው፣ መስማት ከእግዚአብሔር ቃል ነው። ሌላ ከየትም አይመጣ፣ መስማት ከእግዚአብሔር ቃል ነው፣ እምነት ከመስማት ነው። ሌላው በጎ ህሊና ወይም ፖዘቲቭ አቲቲዩድ ወይም ፖዘቲቭ ቲንኪንግ ማለት ነው። በጎ ህሊና የእግዚአብሔርን ቃል ስንቀበል ጌታ ሲል ሁልጊዜ በበጎ ህሊና እንቀበለው፣ አእምሯችን በበጎ ህሊና እናለማምደው። ይሄን ስላችሁ አንዳንድ ጊዜ ለምሳሌ ኤግዛምፕል የሚሆንልኝ ማን ነው? እዛ አንደኛ ነገስት ነው ሁለተኛ ነገስት ላይ ያለ በረሃቡ ጊዜ ሰማሪያ በረሃብ ተከባ በነበረች ጊዜ የጌታ ሰው የእግዚአብሔር ባሪያ መጥቶ ምን አለ? ነገ አለው እንግዲህ ኩስ ማለት የእርግብ ኩስ እየተበላ እያለ ማለት ሰው ልጁን አርዶ ልጆቻቸው መብላት በጀመሩበት ሰዓት ማለት ነው። በዚህ ጊዜ እግዚአብሔር ሰው መጥቶ እግዚአብሔር ነገ እንደዚህ ይላል በሰማርያ ከተማ ይሄን ያህል እንትን በዚህ መስፈሪያ ይሸጣል ሲል የንጉሱ አሽከር ማለት ነው፣ ንጉሱ ተደግፎት የነበረው ምን አለ አሉ ምን አለ ይላል። እግዚአብሔር የሰማይ መስኮት ቢከፍት እንኳን ይሄ እንዴት ይሄ ነው በጎ ሕሊና የሌለው ማለት ሴ ይሄ ነው። እንደዚህ አይነት እምነት ሊኖር እንደዚህ አይነት ነገሮች ነቀርሳ ናቸው ለእምነት። እግዚአብሔር ያለውን መቀበል ይሄ ሰው የእግዚአብሔር ሰው ከዚህ በፊትም ብዙ ነገር ተናግሯል፣ ሆኖለታል። ፕላስ ደግሞ ምን ቸገረው? ኦኬ እግዚአብሔር እኮ አለ። አንደኛ ነገር እግዚአብሔር ከየት ታመጣለህ አይባልም። እኛ በእኛ ሀሳብ በእኛ አእምሮ እግዚአብሔር ከየት ታመጣለህ አይባልም። እግዚአብሔር የሚያየውን እኛ አናይም፣ እሱ የሚሰማውን አንሰማም፣ እሱ የሚያውቀውን እኛ አናውቅም። እሱ እኮ ከሰማርያ ታጥራ በሯን ዘግታ እያለች እሱ ከበር ውጭ ማየት የሚችል አምላክ ነው። በዛ በድንኳኖቻቸው ውስጥ ያለውን ምግብ የሚያይ አምላክ ነው። ለነገ ለነሱ የሚያስብ አምላክ ነው። ግን እንዴት ሊሆን ይችላል አለ። እንግዲህ አለው በቃ አንተ ነገ ታያለህ፣ ማየት አለብህ እግዚአብሔር እንዴት እንደሚያደርግ፣ ግን አትቀምሰውም አለው። በጎ ሕሊና በጣም ያስፈልገናል። እግዚአብሔር ማመን፣ እግዚአብሔር ያለውን በበጎ ሕሊና መቀበል። አይ ከዚህ በፊትም እንደዚህ እግዚአብሔር ቃል እኔ እንደዚህ ነው እንደዚህ ሊሆን ይችላል ብለን አይደለም፣ በበጎ ሕሊና አሜን፣ እግዚአብሔር ካለ አለ ብለን በበጎ ሕሊና መቀበል አለብን። እራሱ ሐዋርያው ጳውሎስ እንደሱ ይላል በምዕራፍ 24 በሐዋርያት ስራ ምዕራፍ 24 16 ላይ እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ በጎ ሕሊና ትኖረኝ ዘንድ እተጋለሁ ይላል። ሄዳችሁ ብታነቡት እንደ ኑፋቄ ይላል። ይሄ ማስተምረውን ትምህርት እንደ ሐሰተኛ ትምህርት አድርገው የሚቆጥሩብኝ ሰዎች አሉ። ግን እኔ አለ ግድ የለኝም በበጎ ሕሊና ትኖረኝ ዘንድ በሰውም ሆነ በእግዚአብሔር ፊት በጎ ሕሊና ትኖረኝ ዘንድ እተጋለሁ ሲል እናየዋለን። በጎ ሕሊና የእምነት መሪ ነው። በጎ ሕሊና የሌለው ሰው እምነት ወይም መርከብ ያለ መሪ እንደሚሄድ እንደዛ የሚነዳ ሰው ነው የሚሆነው። ስለዚህ በጎ ሕሊና የእምነት መሪና ጠባቂ ነው። እምነታችንን የሚጠብቅልን በጎ ሕሊና ነው። ይህን ካልኩኝ በኋላ እምነታችንን ሊያጫጩ የሚችሉ ነገሮች ወይም እምነትን የሚጎዱ ነገሮች፣ እምነት ኖሮን ደግሞ አንድ ወቅት ላይ እምነታችንን ሊያጫጭ የሚችል ነገር እግዚአብሔር ቃል የሚያስተምረን የመጀመሪያ ፍርሃት ነው። ፍርሃት እምነትን የሚገድል ነው፣ የሚያጫጭ ነው። በሁለተኛ ጢሞቴዎስ 1:7 ላይ እንደሱ ይላል የእግዚአብሔር ኃይልና የፍቅር የሰላም መግዛት የሰላምም መግዛ የራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። የእግዚአብሔር መንፈስ የኃይልና የፍቅር እንጂ ራስን የመግዛት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። ስለዚህ ፍርሃት ወየው ነገ ምን ሆናለው ምን ይሻለኛል የሚሉ ነገሮች እምነታችን እያጫጩት ነው የሚሄዱት። ሳናቅ እምነታችንን ወደ ታች እየገፋ ነው ያለ ነው ማለት ነው። ስለዚህ እምነታችንን በፍርሃት እንዳናጫጨው፣ ምክንያቱም የእግዚአብሔር ቃል ፍርሃት ለእምነት ተቃራኒ እንደሆነ ነው የሚያስቀምጠው። ፍርሃት የእምነት ተቃራኒ ነው። በሁለተኛ ማን ነው በምሳሌ 21:25 ላይም ሰው መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ በእግዚአብሔር የሚታመን እርሱ ይጠበቃል ይላል። ሰው መፍራት ወጥመድ ነው። ሌሎች ሁሉ ነገሮችን መፍራት ከእግዚአብሔር በላይ ነገሮችን መፍራት ወጥመድ ነው። ሁለተኛው ጥርጥር ነው። ጥርጥር መጠራጠር፣ ይሆናል አይሆንም፣ ሊሆን ይችላል አይሆንም፣ ቢያረገውስ ባያረገውስ፣ በቃ መጠራጠር፣ መዋዠቅ። ይሄም እምነታችንን ከሚያጫጩ አንዱ ነገር ነው። ያዕቆብ 1:6 ከ8 እንደዚህ ይለናል፣ ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባህር ማዕበልን ይመስላል። ሁለት ሀሳብ ላለው በመንገዱ ለሚወላውል ለዚያ ሰው ከጌታ አንዳች ያገኝ ዘንድ እንዳይመስለው ይላል። ስለዚህ ራሱ መጠራጠር ለጸሎታችንም እንቅፋት ነው። አንድ ጊዜ አይ ነው ነግሬያቸው እንደሆነ ማን ነው ወንጌላዊ ገብሩ የሚባል ሰው ነበር እና ዶሮ ሲናገር የሰማሁት አንድ ሰው ገንዘቤን ሰው ወሰደብኝ፣ ወደ 100,000 ብር ምናምን ወሰደብኝ፣ እባክህ ጸልይልኝ አለኝ አለ። እሺ ብሎ ይጸልይለታል ተንበርክኮ። ሰውየው ወደ 3 ይሆናል አለ፣ በር እየከፈተ ይወጣል ይገባል፣ ይወጣል ይገባል። በመጨረሻ ቀና ሲል የት ውጪ ነው ቁጭ ብዬ ጠበቅኩት አለ። ከዛ ሲመጣ እንዴ ምን ነው ወንድም ገብሩ ጸልይ እንጂ ምን ሆነ ነው የተቀመጥከው አለኝ አለ። አይ ወይ እንጨነቅ ወይ እንጸልይ፣ ሁለት ነገርም አይቻልም አልኩት አለ። እውነት ነው መጸለይ ወይ መጨነቅ እንጂ ሁለት ነገሮች አይሄዱም። ከተጨነቀን እምነታችን የሚያጫጭ ነገር ነው። ጭንቀት፣ መፍራት ከእግዚአብሔር ላይ አይኖቻችን ይወስድብናል። እግዚአብሔርን ትንሽ ያደርገዋል። አትችልም ማለታችን ነው። በሌላ ቋንቋ ይሄ ያቅት ይሆናል፣ ረዳት ያስፈልግሃል ወይ ማለታችን ነው። ስለዚህ ፍርሃት፣ ጥርጥር፣ እነዚህ አይነት ነገሮች የእምነት ነቀርሳ ናቸው። ሌላው አለማመን ነው። ጨርሶ አለማመን በእግዚአብሔር ዘላለማዊ ቃል ላይ ከመታመን ይልቅ በአምስቱ ስሜቶች ላይ መደገፍ። በቃ በምናየው በምንሰማው ይሄ ነው በቃ አንዴ ይሄው እያየሁት ይሄው እየሰማው ይሄው እየነካሁት እያልን በአምስቱ ስሜቶቻችን ላይ ጨርሰን ስንደገፍ እሱ ለእምነታችን ትልቅ ነቀርሳ ነው። አለማመን፣ በቃ ጠቅላላ አለማመን እምነታችን ወስዶ ዜሮ ነው የሚያስገባው። ይሄ በቶማስ አይነቱ ማለት ነው። እንደ ቶማስ ዮሐንስ ወንጌል ምዕራፍ 20:25 ላይ የተጠቀሰው እርሱ ግን ቶማስ የተቸነከሩትን ምልክት በእጆቼ ካላየው፣ ጣቴን በችንካሩ ምልክት ካላስገባው፣ እጆቼን በጎኑ ካላስገባው አላምንም አለ። በቃ እንዲህ አረጋግጬ ነክቼ ጨብጬ እንጂ ይሄ ዝም ብሎ ተነስቷል ምትሉኝን እኔ አላምንም። ጌታ ግን ምን አለው? ሲ ያላመንክ ያመንክ እንጂ ያላመንክ አትሁን። ሳያዩኝ የሚያምኑ ብፁዓን ናቸው አለ። እኛንም ብፁዕ አደረገ። ሲ ሳያዩኝ የሚያምኑ እነሱ ብፁዓን ናቸው። እግዚአብሔርን ማየት አለብኝ፣ መንካት አለብኝ። እንደ አብርሃም ነው መሆን ያለብን። ሳንሰማ ሳናይ ሰምተናል፣ አይተናል። እግዚአብሔር ካለ ያደርጋል፣ ይችላል፣ ያውቃል። እግዚአብሔር ይችላል ብያለሁ፣ ይችላል ማለት መቻል አለብን። ይህ መጀመሪያ አፋችን ላይ ነው። አፋችን ላይ መለማመድ አለብን ራሳችንን። እግዚአብሔር ይችላል እንትኑን ከመናገር ይልቅ እግዚአብሔር መቻሉን ማወቁን ሁሉን መቻሉን እግዚአብሔርን ስንናገር ያ እምነት ራሱ እኛን ኮንትሮል ማድረግ ይጀምራል። ሌላው አለማወቅ ትልቁ ነቀርሳ፣ እውቀት አጥማጣት፣ አለማወቅ፣ እግዚአብሔርን አለማወቅ ጨርሶ በቃ ከእግዚአብሔር ጋር ያለን ግንኙነት መጽሐፍ ቅዱስን ማናቅም፣ እግዚአብሔርን ማናቅም። ይሄ ትልቅ እምነት አለኝ ማለትም አይቻልም፣ ነቀርሳ ነው። ሆሴ 4:6 እንደዚህ ይላል። ሆሴ 4:6 ህዝቤ እውቀት ከማጣት የተነሳ ጠፍቷል። ህዝቤ እውቀት ከማጣት የተነሳ ጠፍቷል። ማቴዎስ 22:4 ላይ ማቴዎስ 22:4 መጽሐፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ። መጽሐፍትንና የእግዚአብሔርን ኃይል አታውቁትምና ትስታላችሁ። የእግዚአብሔር ኃይል መጽሐፍቱ ይናገራሉ። መጽሐፍትን ስናቅ የእግዚአብሔርን ኃይል እናቃለን። የእግዚአብሔርን ኃይል ስናቅ እግዚአብሔርን እናቀዋለን። ያለበለዚያ እንስታለን። ለዚህ ነው እንደ እግዚአብሔር ቃል የሆነውን ምላሽ ለመስጠት፣ እንደ እግዚአብሔር ቃል ህይወታችንን ለመምራት የእግዚአብሔር ቃል ማወቅ አለብን። ስለዚህ ቃሉን ስናይ ኃይል አለው። ለዚህ ነው ለሐዋርያ ጳውሎስ ራሱ ለፊልጵስዩስ ሰዎች ሲላቸው በጌታና በኃይሉ ችሎት የበረታችሁ ነው። ሁለቱ ተያይዘው የሚሄዱ ነገሮች ናቸው። በጌታም በኃይሉም ችሎት ጌታም ፍቅር መሆኑን ለእኛ መሞቱን ይህን ብቻ አይደለም ኃያል መሆኑንም የኃይሉንም ችሎት እወቁ። ከዛ በኋላ ነው እንዴት አድርገው ጠላትን እንደሚዋጉ መሳሪያዎቹን የሚነግራቸው፣ ስለ መንፈሳዊ ውጊያ የሚያስተምራቸው። ሲ በጌታ ላይ መጀመሪያ በታላቅነቱ በፍቅሩ ላይ በምሕረቱ ላይ ለእኛ ያለውን ሀሳብ ካወቀን ደግሞ ኃይሉን ደግሞ ማወቅ አለብን። ኃይሉን ስናቅ ከዛ በኋላ ውጊያ እንጀምራለን። ምን ያህል የተሸነፈ የወደቀ ጠላት እንዳለን እናውቃለን። ተስፋ ያለው ሰው ቅድም እንዳልኩት ይሆናል ይላል። እምነት ያለው ሰው ሆኗል ይላል። የሚጠራጠር ሰው ሊሆንም ላይሆንም ይችላል ይላል። የማያምን ሰው ደግሞ እንዴት ሆኖ እንዴት ተደርጎ ይላል። ስለዚህ በዚህ መለካት እንችላለን ራሳችን የት ጋር እንደሆነ። እንዴት ሆኖ እንዴት ተደርጎ ካልን አላመንም። ሊሆን ይችላል ላይሆን ይችላል ጥርጥር ውስጥ ነው ያለ ነው። ሆኗል ስንል እምነት ላይ ነው ያለ ነው። ይሆናል ስንል ተስፋ ላይ ነው ያለ ነው። ስለዚህ ተስፋችን እንይዛለን። ኦኬ መጀመሪያ ተስፋ ይሆናል ማለትም ጥሩ ነው። ከዛ ደግሞ ሆኗል ለምንደርስበት ደረጃ ላይ ራሱ መንፈስ ቅዱስ ያደርሰናል። ስለዚህ እግዚአብሔር ቃል ስለ እምነት እንግዲህ ይህንን ነው የሚያስተምረው። በሌላ የመጨረሻ እምነት የመንፈስ ቅዱስ ፍሬ ነው። በሌላ አነጋገር ደግሞ የመንፈስ ቅዱስ ፍሬም ሆኖ ተቀምጧል። እሺ ማደግ በጣም ያለበት ነገር ስለሆነ ነው። ዝም ብሎ መጀመሪያ ስንድን በእምነት እንሄዳለን ነው፣ ግን በመንፈስ ቅዱስ ደግሞ ፍሬ ውስጥ ገብቶ በውስጣችን እንዲያድግ ለሌሎችም እንዲተርፍ ተደርጎ እምነት የመንፈስ ቅዱስ ፍሬ ሆኖ ተቀምጧል። በገላትያ ምዕራፍ 5:22 ላይ በገላትያ ምዕራፍ 5:22 የመንፈስ ቅዱስ ፍሬ ግን ይልና ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህነት፣ ራስን መግዛት እነዚህን የመሳሰሉ ናቸው። እነዚህን የሚከለክል ሕግ የለም። የትም ዓለም ብትሄዱ ይሄን አረጋችሁታችሁ እስር ቤት አትወድቁ። ይሄን አረጋችሁ ተብሎ ወንጀለኛ አያረጋችሁ። እነዚህን የሚከለክል ምንም አይነት ሕግ የለም። ከሕግ በላይ ነው። የጸጋ ሕግ ነው። ኤፌሶን 2:8 ላይ ጸጋው በእምነት አድኗችኋልና ይህ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ጸጋው በእምነት ነው ያዳናችሁ። ይህ የእግዚአብሔር ስጦታ ነው። ስለዚህ የጀመርነው በጸጋ በእምነት ነው። በጸጋ በሆነ እምነት የዳነው በስራችን አይደለም፣ በማንነታችን አይደለም። ዝም ብሎ ነው የወደደን። እሱ ስለወደደን የወደድነው ዝም ብሎ ነው ራሱን የሰጠን። ከመጀመሪያ ኃጢአተኞች ሳለን ገና ኃጢአተኞች ሳለን ክርስቶስ ስለኛ ራሱን አሳልፎ ሰጠ ይላል። ማንም እንዳይመካ ከስራው አይደለም። የምንመካበት ምንም ነገር የለንም። ግን እንድናምነው ይጠይቀናል። እንድናምነው እግዚአብሔር ይፈልጋል። በእሱ ላይ የሚደገፉ ሰዎችን እግዚአብሔር ይወዳል። በሙሉ መጽሐፍ ቅዱስ እግዚአብሔር ላይ ስለሚደገፉ ሰዎች በመዝሙር 91 መዝሙር 134 ላይ ማየት ትችላላችሁ። አይጸጸትም ይላል። እኔ የሚያምን ሰው አይጸጸትም። እሺ፣ የለም መጸጸት የለም። ለምን እግዚአብሔር ዘመኔን አበላሸው አይባልም። እግዚአብሔርን ተከትዬ ዋጋ የሌለኝ ሰው ሆንኩ አይባልም። ማንም ብሎ አያውቅም አይባልም ብለና ማንም አላለም። ማንም እንደዚህ የመሰከረ የለም። እንደውም አይጸጸትም፣ አንጸጸትም። በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን እተማምኘዋለሁና ይጠብቀኛል ነው። ኃይሉ ስሙን አውቄያለሁና ይጋርደኛል ነው። ስንተማመንበት ጥበቃ አለ። ስሙን ስናውቅ እንጋረዳለን። እግዚአብሔርን በመተማመን እንድንኖር ነው መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ የሚነግረን። በእግዚአብሔር ላይ ራሳችን እንድንጥል ነው የመጽሐፍ ቅዱስ የሚያስተምረን። ከዚህ እምነት ትልቅ ነገር ነው። ለክርስትና ህይወት ትልቅ መልህቅ ነው። በእምነት ይህንን ዓለም እናሸንፋለን። በእምነታችን ክርስትና ህይወታችን ይዘን እንሄዳለን። ለሌሎችም እናስተላልፈዋለን። ለሌሎች የምንሰጠው ህይወት ነው የክርስትና ህይወት። በእኛ ላይ ብቻ የሚያበቃ አይደለም፣ የሚቀጥል ህይወት ነው። ህይወት ስለሆነ አያቋርጥም። ህይወት ነው። የህይወት እንትኑ ቃናው አያቋርጥም። ልክ እንደ ምድር እንደምትዞር እሱም ሁልጊዜ መዞሩን አያቆምም። ህይወት ሁልጊዜ ይዞራል፣ ይቀጥላል። ልክ እንደዛ ነው። ሰዎች ይሞታሉ፣ ይወለዳሉ፣ ይነሳሉ። ህይወት ግን ሁልጊዜ አያቋርጥም። የማያቋርጥ ሂደት ነው። እምነት እንደዛ ነው። በክርስትና ህይወታችን የማያቋርጥ ሂደት ነው። በእኛ ከኛ እያለፈ ለሌሎች ሁሉ የሚሄድ ነው። እግዚአብሔር ሰንብሮክ ይሁን ወገኖቼ፣ ስላዳመጣችሁኝ እግዚአብሔር ይባርካችሁ። እዚህ ጋር ጨርሻለሁ። እንደ ጌታ ፈቃድ ኔክስት ዊክ እንገናኛለን። የእግዚአብሔር ሰንብሮክ ይሁን። ጸልዬ እጨርሳለሁኝ። እግዚአብሔር አምላክ ሆይ እናመሰግንሃለን። ጌታ ሆይ ስምህን ከዘላለም እስከ ዘላለም እንባርካለን። እንዳንተ ያለ አምላክ የለም። አንተ እኮ ታላቅ ነህ። አንተ እኮ ኃያል አምላክ ነህ። አንተ እኮ ደግ ነህ። እግዚአብሔር ሆይ ለምን አናምንህም? እናምናሃለን እንጂ ጌታ ሆይ መሀል መንገድ ጥለህ የማትሄድ ጀምረህ የምታስጨርስ ጌታ ሆይ እንዳንተ ያለ ማን አለ? እዚህ ያደረስከን እኮ አንተ ነህ። እግዚአብሔር ሆይ ዞር ብለን ወደ ኋላችን ስንመለከት ያለፍንባቸው መንገዶች ሁሉ በአንተ ብርታት እኮ ነው እዚህ የተደረሰው። በአንተ እጅ እኮ ነው እዚህ የደረስነው። እግዚአብሔር ሆይ ዲያብሎስ ያዘጋጀልን ብዙ ወጥመድ ነበር። ያን ሁሉ ወጥመድ አልፈን የደረስነው እዚህ በአንተ ነው። ጌታ ሆይ ይሄኛም ምስክሮች ነን። እግዚአብሔር ሆይ በደመና ላይ ከከበቡ ምስክሮች ተጨምረን እንመሰክራለን። አንተ ታላቅ ነህ። አንተ ኃያል አምላክ ነህ። አንተ ልዩ ነህ። እግዚአብሔር ሆይ ስለዚህ እናምናሃለን እናምናሃለን ጌታ ሆይ አንተን ነው የምናምነው። ሌላ የምናምነው የለንም። አምላካችን አንተ ነህ። አንተ ነህ ጌታችን፣ አንተ ነህ ንጉሳችን፣ አንተ ነህ ህይወታችን። ጌታ ሆይ ካንተ ሌላ አናቅም። ሌላ አናቅም። አምላክ ሌላ ንጉስ አናቅም። ሌላ ጌታ አናቅም። አንተ ብቻህን ጌታ ነህ። አንተ ብቻህን ንጉስ ነህ። እናመሰግንሃለን። ክብር ሁሉ ለአንተ ይሁን። ደግሞ የሚቀጥለው ሳምንት ስንገናኝ ጌታ ኢየሱስ ተመልሼ እመጣለሁ ብለሃል። ተመልሰህ እንደ ቃል ትመጣለህ። ይህን ደግሞ ትምህርት በውስጤ እንድታስቀምጥ የመረዳት ባለጸግነት እንዲመጣልኝ፣ ደግሞ የመግለጥን ባለጸግነት እንዲመጣልኝ፣ ለወገኖቼ ደግሞ የመስማት የመረዳት ባለጸግነት እንዲሰጥ አይኖቻችንን እንድትከፍትልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ክብርን ሁሉ ጠቅልዬ የሰጠው ወንድሞቼን እህቶቼን ሁሉ ባርክ። የተባረክነን እግዚአብሔር ሆይ በአንተ ምክንያትና ስለዚህ ሁሉ እናመሰግንሃለን። ክብር ለአንተ ይሁን። ከፍ በል በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም። የጌታ ስም ብሩክ ይሁን። አሜን፣ አሜን፣ አሜን። ጌታ ይባርካችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። በሁላችሁም የምትባርኩኝ በሙሉ እግዚአብሔር ይባርካችሁ። እንደ ጌታ ፈቃድ ኔክስት ዊክ እንገናኛለን። ተባረኩ። አለፉበት መንገድ እኔ ተጠንቅቁ እዚህ ያደረሰኝ ከክቡ ጠብቁ እስከ ፍጻሜውም ያቆመኛል ጌታ። ሀገር ይገባለው እምነቴ ሳይፈታ አለፉበት መንገድ
ያቆመኛል ጌታ አገሪ ገባለው እምነቴ ሳይፈታ ማይ በሉ ሳይትለኝ ውሃ ሳያሰጥመኝ እጄን በእጁ ይዞ ወንዝን አሻገረኝ የፈተናው እሳት ወላፈን ሳይጎዳኝ በጌታዬ ጸጋ በሕይወት አለፍኩኝ ባለፉበት መንገድ እኔ ትጠንቅቁ እዚህ ያደረሰኝ ከክፉ ጠብቁ እስከ ፍጻሜውም ያቆመኛል ጌታ አገር ይገባለው እምነቴ ሳይፈታ ከሕያዋን ጋራ ኖሬ እንዳከብረው ፈተናን አልፌ እንዳመሰግነው ኢየሱስ ከጎኔ ቆሞ አበረታኝ ከአንበሳው አፍም እንደጋግሞ አወጣኝ ባለፉበት መንገድ እኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ አገር ይገባለው እምነቴ ሳይፈታ ሕይወቴ ለአምላኬ አደራዬ ሰጠው በረኝነቱ ስር ሳልሰጋ ኖራለው ከክንፎቹ በታች እተማመናለው በርሶ ተጠብቄ አገሬን ይገባለው ባለፉበት መንገድ እኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቆ እስከ ፍጻሜውም ያቆመኛል ጌታ አገር ይገባለው እምነቴ ሳይፈታ ጌታ የሰራውን ድንቅ አስታውሳለው ስላለፈው ዘመን አመሰግናለው ከፊቴ ላለውም በእርሱ ደግፋለው በዘላለም ክንዱ በክፉ ኖራለው ባለፉበት መንገድ እኔ ተጠንቅቆ እዚህ ያደረሰኝ ከክፉ ጠብቁ እስከ ፍጻሜውም ያቆመኛል ጌታ አገር ይገባለው እምነቴ ሳይፈታ